የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንደምን ሰነበታችሁ እያል የከበረ ሰላምታችንን እናስቀድማለን። የዛሬው የግንቦት 17/2006 ወይንም እንደ አውሮፓ አቆጣጠር May 25, 2014 የኢትዮጵያ አንድነት ሬዲዮ ስርጭት እንደተለመደው የተለያዩ ፕሮግራሞችን አካተን ቀርበናል። በቅድሚያ ሞረሽ ወገኔ መግለጫ ይስማል። በቀጣዩም የሳምንቱ ዋና ዋና ዜናዎችን ካስደመጥን በኋላ በቀጥታ ወደ ጥያቄና መልስ እንሸጋገራለን። እንግዲህ አድማጮቻችን የዕለቱን ስርጭታችንን እስከመጨረሻው እንድትከታተቱ የተለመደውን የአክብሮት ግብዣችንን እያስቀደምን የዛሬውን ፕሮግራም የምንመራው ወርቁ ሞላ ተኮላ ወርቁ እኔ የምትባረኩ እንድማገኝ መሆናችንን እየገለጽን ፕሮግራማችንን በቀጣዩ ዘፈን እንከታተል።
ዛሬም አማራውን ነጥሎ የማጥቃቱ ዘመቻ ተጠናክሮ ቀጥሏል። የሰሞኑ የአክራሪ ኦሮሞዎች እንቅስቃሴ የትግሪው ያን ያገዛዝ የነደፈውን የአዲስ አበባ ከተማን የማስፋፋት እቅድ ለመቃወም ሳይሆን አማራን ከምድረ ገጽ ማጥፋት መሆኑን ያረጋግጣል። ሰሞኑን በአለማያ፣ በአምቦ፣ በነቀምትና በሮቤ መዳወላቡ ዩኒቨርሲቲዎች በሚማሩ የአማራ ተማሪዎች ላይ ባክራሪ ኦሮሞ ተማሪዎችና በኦሆዲድ ካድሬዎች ትብብር ዘርን መነሻና መድረሻ አድርጎ የሚፈጸመው ጥቃት ማቆሚያ የሌለውና ያማራን ነገድ ከምድረ ገጽ ለማጥፋት በትግሬ ወያኔዎችና በተባባሪዎቻቸው አማካይነት የተከፈተው የልቂት ዘመቻ አካል መሆኑን ያረጋግጥ ሐቅ ነው። ይህንን ኢሰባዊነት የተሞላው ነያዛያዊ ድርጊት ያማራው ነገድ ልጆች ብቻ ሳይሆኑ ማንኛውም ሰብአዊ ፍጡር ሊያወግዘውና አጥፊዎቹን ለፍርድ ለማቅረብ ተባብሮ ሊንቀሳቀስ ይገባዋል። ባለፉት 2 ሳምንታት ብቻ በጊምቢ ከተማና በአካባቢው ወለጋ ነዋሪ በሆኑ አያሌ አማሮች ላይ የከፋ ጭፍጨፋ ተፈጽሟል። ከነዚህ የጅምላ ጭፍጨፋ ድርጊቶች መካከል ላብነት ለመጥቀስ ያህል በግንቦት 2 ቀን 2006 ዓመተ ምህረት ላይ ትውልዳቸው ከጎንደር የሆኑ የቤተሰብ ኃላፊ በገጀራና ባካፋ ተጨፍጭፈው ተገድለዋል። ወይዘሮ አበባ ጌቱ የተባሉ ኑሯቸውን በጠላሽ ያጭ የሚመሩ ሴት አማራ በመሆናቸው ብቻ ጭንቅላታቸው ባካፋ ተፈልጧል። አቶ አጥናፉ ምህረቱ የተባሉት ግለሰብ አሰቃይተው ከመደብደባቸው በላይ 14 ቋሚና 32 ጊዜያዊ ሰራተኞችን ያስተዳድሩበት የነበረው ድርጅታቸው ተቃጥሏል። ንብረታቸውም ሙሉ በሙሉ እንዲወድም ተደርጓል። ያቶ ዘሪሁን ካሳ ንብረት በተመሳሳይ ሁኔታ እንዲወድም ተደርጓል። አቶ ፍሬው አያሌው በአሰቃቂ ሁኔታ ተገድለዋል። 13 ሰዎች በድብደባ ከፍተኛ የሆነ የአካል ጉዳት ደርሶባቸዋል። ከ2100 በላይ አማሮች ቤት ንብረታቸውን ተነጥቀው እንዲፈናቀሉ ሆኗል። በአጠቃላይ በግንቢ ከተማና በአካባቢው ይኖሩ ከነበሩት አማሮች የንብረት ይዞታ ውስጥ ከ200 ሚሊዮን ብር በላይ የሚገመት ንብረት ወድሟል። 32 ቤቶች በሳት ተቃጥለዋል። 162 የአማራ ቤቶች መስኮታቸውና በሮቻቸው ወላልቆ ወድሟል። ከዚህ በተጨማሪም በግንቦት 2 ቀን 2006 ዓ.ም በነቀምት ዩኒቨርሲቲ ማሩ የነበሩ 7 ተማሪዎች በትግሪ ወያኔ ቅጥረ ነፍስ ገዳዮች ተገድለዋል። ለመሆኑ አክራሪ የኦሮሞ ነገድ ተወላጆች በአማሮች ላይ ይህንን ሁሉ ናዚያዊ ጭፍጨፋ የሚፈጽሙት በእርግጥ በትግሪ ወያኔ የተነደፈው የአዲስ አበባ ከተማን የማስፋፋት እቅድን ለመቃወም ነው? የአዲስ አበባ ከተማ ከኢትዮጵያ ከተሞች መካከል በቆዳ ስፋት፣ በሕዝብ ብዛትና ስብጥር እንዲሁም በዘመናዊነቷ የምትታወቅ የአገሪቷና የአፍሪካ አህጉር መዲና ናት። እቴጌ ጣይቱና ዳግማዊ አጼ ምኒልክ ከተማዋን ከቆረቆሯት 127 ዓመታት አስቆጥራለች። ሆኖም ከተማዋ እንደ ዕድሜዋ ብዛት የመሠረተ ልማት አውታሮቿና የአገልግሎት ተቋሞቿ ዘመናዊነትን የተላበሱ አይደሉም። ይህንን የከተማዋን ያልተመጣጠነ የእድገት አቅጣጫ ለማሻሻል ከተቆረቆረችበት ዘመን ጀምሮ በተከታታይ ኢትዮጵያን በመሯትና በገዟት ገዢዎች ጥረት ሲደረግ ቆይቷል። ምንም እንኳ የትግሪ ወያኔ ለአዲስ አበባ ከተማም ሆነ በአጠቃላይ ለኢትዮጵያ ጥፋትን እንጂ ልማትን ለማምጣት ዓላማው ባይሆንም ለከተማዋ መስፋፋት እቅድ መነደፉ በራሱ የተቃውሞ መንስኤ ሊሆን የሚገባው አይደለም። ሆኖም ይህንን እቅድ ለመቃወምም መብት ነው። ከዚህ አጠቃላይ መንደርደሪያ በመነሳት በየዩኒቨርሲቲዎቹ የሚማሩ የኦሮሞ ተማሪዎች በትግሪ ወያኔ እቅድ ላይ ያስነሱትና የመሩት ይህ የተቃውሞ እንቅስቃሴ በመርህ ደረጃ ስህተት የለውም። ነገር ግን የኒህ ተማሪዎች የጥቃት ኢላማ ያነጣጠረው እቅዱን በአቀዱትና ለማስፈጸም በተዘጋጁትና የኢትዮጵያና የኢትዮጵያዊነት አውራ ጠላቶች በሆኑት በትግሪ ወያኔና ወያኔ ወለድ በሆኑት የጠባብ ብሔርተኞች ድርጅቶች አባላት ላይ አይደለም። አህያውን ፍርቱ ዳውላውን እንደሚባለው እኒህ አክራሪ የኦሮሞ ብሔርተኞች ጅምላ የጭፍጨፋ ዘመቻቸውን ያወጁት ኢትዮጵያዊ ነኝ ብሎ ኢትዮጵያን እምነቱ አድርጎ በሚኖረው ራሱን በቋንቋ ማንነት ላይ አደራጅቶና ሌሎችን በጠላትነት ፈርጆ በማያውቀው በአማራ ነገድ ተወላጆች ላይ ነው። ለመሆኑ እኒህ አክራሪ የኦሮሞ ተማሪዎች አብረዋቸው በአንድ ክፍል የትምህርት ገበታ ዕውቀት የሚቀስሙትን፣ በአንድ ማዕድ ቁርስ ምሳና እራት አብረዋቸው የሚመገቡትን ኢትዮጵያ ገሬ ናት፣ ኢትዮጵያዊ ሁሉ ወገኔ ነው ብለው በንጹሕ ሕሊና የሚያምኑትን ቀና ልቦና ያላቸውን ወደው ወይንም መርጠው ሳይሆን በተፈጥሮ ሕግ ከአማራ ነገድ የተወለዱትን አማራ ተማሪዎች እየመረጡ የአርሜንያዊ ጥቃታቸው ሰለባዎች ሲያደርጓቸው ምን ይሰማቸዋል? የሚደንቀው እንቆቅልሽ ደግሞ ከዛሬ 150 ዓመታት በፊት የእናቶቻችንና የእህቶቻችን ጡት ተቆርጧል ብለው የሚቆጩና ለዚያም ማስታወሻ ሐውልት የገነቡ ሰዎች ልጆች መሆናቸው ነው። እነርሱ ድሮ ያልተፈጸመውን በውሸት ልብ ወለድ ተክተው እንደ እውነተኛ ሐቅ አድርገው በመቀበል ያኔ ተፈጽመዋል ያሉትን ክፉ ተግባር ዛሬ እነርሱ የአማራ ሴቶችን ጡት ሲቆርጡ ማየት የሚያረጋግጠው በተቃራኒው እኒህ አክራሪ የኦሮሞ ተማሪዎች በአንደኛው ክፍለ ዘመን አስተሳሰብ የሚመሩ ያለመሆናቸውን ነው። ይህ ድርጊታቸው አልፎ ተርፎም ያኔ በዳግማዊ ምኒልክ የአገር መገንባት እንቅስቃሴ ወቅት የኦሮሞ እናቶች ጡት ቆርጦ ይሆናል ብለው ለሚሞግቱ ነሁለሎች ከበቂ በላይ ማፍረሻ ምክንያት ይሆናል። ስለሆነም ይህንን ናዚያዊ ድርጊት ለመቃወም አማራ መሆን አያሻም። እንደ ሰው የሚያስብና ሰብአዊነት የሚሰማው ማንኛውም ሰው ድርጊቱን በግልጽ በአደባባይ ከመቃወም አልፎ ከተጠቂዎቹ ጎን በመቆም የጥፋቱን መንገድ ሊዘጋ ይገባዋል። ከሁሉም በላይ የጥቃቱ ሰለባ የሆነውን የአማራው ነገድ አባሎች ሊቆጩና ጥፋቱን ፈጽሞ ለማስቆም በአንድነት ኃይላችንን አስተባብረን መቆም እንዳለብን ማወላወል አያሻም። በትግሬ ወያኔና በተባባሪዎቹ የተከፈተውን የአማራነት ጥሎ የማጥፋት ዘመቻ ማስቆም የሚቻለው እንደ ጅል በሚያስቆጥር አድሮኔው በሚሉት ትዕግሥት አይደለም፣ ወይም ደግሞ ስሟ ብቻ ስለቀረ እና ስለሌለች ኢትዮጵያ በመስበክ አይደለም። ጥቃቱና ጥፋቱ የሚቆመው እያንዳንዱ የጥቃቱ ሰለባ የሆነው የአማራው ነገድ አባል ከዚህ ወዲያ ምን ይመጣል ብሎ ራሱን በመጠየቅ ሲነሳ ብቻ ነው። የጥፋቱም መግቻ ብቸኛ መንገድ አማራው ከዚህም ቤት እሳት አለ ብሎ በአንድነት ሲነሳ ብቻ ነው። እሾህ በሾህ እንደሚወጣ ሁሉ ይህንን አጥፊ ዘረኛ ቡድን ከጥፋት ጉዞ ማስቆም የሚቻለው በሚገባው ቋንቋ በማነጋገር ነው። ስለሆነም ኢትዮጵያዊ ነኝ የሚል ከሁሉም በላይ የጥቃቱ ሰለባ የሆነው የአማራ ነገድ ተወላጅ ሁሉ በአስመሳይ ቡድኖች ከንቱ ስብከት ሳይወናበድ ራሱን በማንነቱ ዙሪያ አደራጅቶ በጠላቶቹ ላይ ክንዱን የሚያነሳበት ወቅት ነገ ሳይሆን ዛሬ ነው። ውርደትና ስደት በእኛ ትውልድ ላይ ሊቆም ይገባል። አልቃሽነታችንን ካንድ ቦታ ላይ ልናቆመው ይገባል። በማንነታችንን ኮራና ልንመካ ይገባል። አማራነት ማለት ነጻነት፣ እኩልነት፣ ኢትዮጵያዊነት፣ ጀግንነት እንጂ ተዋራጅነት፣ ፈሪነት፣ ስደተኛነት፣ ተሸናፊነት ማለት ያለመሆኑን በተጨባጭ ማስመስከር ይገባናል። እንደ ጀግኖች አባቶቻችንና እናቶቻችን ገድለን ለመሞት እንጂ በፍርሃት ሸሽተን የማይቀረውን ሞት ለመሞት መጠበቅ ወይም በቁማችን በየለቱ መሞት የለብንም። የወገኖቻችንን የድረሱልን ጥሪ ልንሰማ ይገባናል። የአባቶቻችንና የእናቶቻችንን አደራ ልንወጣና ልንጠብቅ ይገባል። ዛሬ ተዋርደናል፣ ስማችን ጎድፏል። ጠላቶቻችን ይህም አልበቃ ብለዋቸው የእህቶቻችንን ጡት እየቆረጡ የነፍሰ ጡር እናቶችን ሆድ ተቀዶ ሽል እየተሰለበ ኢትዮጵያ አገራቸው አይደለችም ተብለን እንደ ባይተዋር እየተባረርን እብድ ውሻና አማራ ልብ የለውም እየተባል መጤዎቹና ወራሪዎቹ ነባሮቹና ተወራሪዎቹን ወራሪዎች ናችሁ እያሉን እስከ መቼ እንዘልቃለን? ለመሆኑ በትግሬ ወያኔ አገዛዝ ዘመን ለአማራ ያልተሰጠ ምን መጥፎ ስምና ተግባር አለ? ከዚህ ወዲያ ምን እንጠብቃለን? ምንስ እንዲደረግ እንሻለን? ከዚህ የባሰ ምን ይመጣል ብለን እናስባለን? ስለሆነም ሰብአዊነትና ኢትዮጵያዊነት ይስማኛል የሚል ከሁሉም በላይ ያማራው ነገድ አባል ጥቃቱን እንዳመጣጡ ለመመከትና ለመመለስ ራሱን በሞሮሾ ገኔ ያማራ ድርጅት ስር በማስተባበር ለወገኖቻችን አለኝታን እንድናረጋግጥ ድርጅታችን የነፍስ አድን ጥሪውን ያቀርባል። አማራን ከፈጽሞ ጥፋት እንታደጋለን። ፈለጋ አስራት የትውልዳችን ቃል ኪዳን ነው። ኢትዮጵያ በሚያምኗትና በሚወዷት ልጆቿ መስዋዕትነት ኮርታና ተከብራ ለዘላለም ትኖራለች።
አድማጮቻችን አሁን ዜና እናሰማለን። በቅድሚያ አርስተ ዜናዎች። የዲያስፖራው ቤትሰሪ ቦያኔ ገንዘቡን ተበላ። አንድ የቀድሞ የደርግ የቀይ ሽብር ነፍሰ ገዳይ በአሜሪካ ለእስር ተዳረገ። የግብጽ ፕሬዝዳንት የውጭ ተወዳዳሪ ስለ አባይ ፍሳሽ ለመወያየት እንደሚፈልጉ ይፋ አደረጉ። በኬንያ ይኖሩ የነበሩ የሶማሌ ስደተኞች ወደ ሀገራቸው እንዲመለሱ እየተደረገ ነው። ዜናዎች በዝርዝር። በኢትዮጵያ የመኖሪያ ቤት ባለቤት ለመሆን ገንዘብ አሰባስበው ለወያኔ የሰጡ ክደት ተፈጸመብን በሚል አቤቱታ ሰሞኑን አሰሙ። ሰሞኑን ቁጥራቸው 2000 ያህል በዜግነት ኢትዮጵያውያን የሆኑ የትግሬ ወያኔ አገዛዝ በሰጣቸው መመሪያ መሰረት ለታቀደው የቤት ሥራ የሚውለውን ገንዘብ አክሰስ ሪል ስቴት ለሚባለው የትግሬ ወያኔ ኢፈርት ቅርንጫፍ ለሆነው ድርጅት ሂሳብ ቁጥር ውስጥ በማስገባታቸው ተዘርፈዋል ከሚሉት አንዳንድ ስማቸውን መግለጽ የማይፈልጉ የዲያስፖራው የጥቁም ምርኮኞች ተወካዮችም ገልጸዋል። ለቤት ማሰሪያ ለሚውለው ገንዘብ ያዋጡት ኮሚቴ በመመስረት ገንዘቡ ውርስ ላደረገው ለትግሬ ወያኔ አገዛዝ አቤቱታ በማቅረብ ላይ ናቸው። ቀደም ሲል በተለያዩ ወቅቶች ከወያኔ ጋር ሽርክና ያላቸው የዘረፋ ቡድኖች እየተመሰረቱ ከግለሰቦች ገንዘብ በማሰባሰብ የተወሰኑ እንደነበሩ ቀደም ሲል መግለጽ ይታወሳል። በትውልድ ኢትዮጵያዊ የሆነው በውጭ አገር የሚኖሩ አፋሻ ጎንባሾች ቤት ሰርተው አከራይተው ለመበልጸግ የሚያስችላቸውን ሁኔታ በሥራ ላይ ለመዋል ባላቸው ጉጉት ከወያኔ የሙስና ያለ አግባብ የሕዝብ መሬት ነጠቃ ጋር በተያያዘ ሕገ ወጥ እርምጃ ፈቃደኛ ሆነው ለጀመሩት በራሳቸው ውስጥ ያደረው የህሊና መራቆት ያስከተለው መዘዝ በመሆኑ ሌባን ሌባ ነጠቀው የሚለው ትችት በሰፊው እየተሰማ ነው። በአንድ በሰሜን አሜሪካ ነዋሪ የሆነው የደርግ ቅጥረኛ ነፍሰ ገዳይ ከፋለኛ ለሙ የ22 ዓመት እስራት የተፈረደበት መሆኑን ከያ ትውልድ የተሰኘው የፍትህ ተሟጋች ተቋም ገለጸ። ግለሰቡ በደርግ ዘመን በቀይ ሽብር ቀጥተኛ ተሳታፊ በመሆኑ የብዙ ንጹሃን ዜጎችን ህይወት ያጠፋ በመሆኑ የተረጋገጠው ከእሱ አረማና እርምጃ የተረፉት የሰጡት ዘግናኝ የምስክርነት ቃል በመሆኑ የፍርድ ቤቱን ውሳኔ ይፋ አድርጎ ያወጣው ያን ትውልድ ተቋም አክሎ ገልጿል። ፍርድ ቤቱ የቀረበለትን መረጃ ካመዛዘነ በኋላ በተጨማሪ ከፈጸማቸው ወንጀሎች ጋር የአሜሪካንን መንግስት በማጭበርበር ባደረገው ማንነቱ የማታለል ወንጀል ተደራቢ በማድረግ የ22 ዓመት እስራት ተፈርዶበታል። የነፍሰ ገዳዮችን ወንጀል አስመልክቶ በዛሬው ዘመን እጃቸው በደም የተነከረ የትግሬ ወያኔ አገዛዝ ጉዳይ አስፈጻሚዎች በከፋልኝ ዓለሙ ዘዴ ማንነታቸውን በመደበቅ ስማቸውን በመቀየር በአውሮፓና በሰሜን አሜሪካ እንዳሉ የተደረሰበት ስለሆነ እነዚህንም የዘመናት የሕዝብ ጠላቶች ለፍርድ ለማቅረብ እንዲቻል ስማቸውን ከሚኖሩበት አገር በሶሻል ሚዲያዎች ለማጋለጥ ጥሪም ቀርበዋል። የሩቁም ይሁን የአሁኑ ዘመናችን ነፍሰ በሎች በዜጎች ሞት ተሸልመው ነፃ አየር እንዳይተነፍሱ መፍቀድ የታሪክ ተወቃሽ ስለሚያደርገን የትግሬ ወያኔ አገዛዝን ካድሬዎቹን ሁሉ እንዲታደኑ ትብብር ተጠይቋል። በግብጽ ፕሬዝዳንታዊ ምርጫ ግንባር ቀደም ተወዳዳሪ የሆኑት አብዱልፋታህ አልሲሲ ኢትዮጵያን በመጎብኘት የሁለት አገሮች የአባይ ውሃ ጉዳይ ወደ ግጭት እንዳያመራ በውይይቱ ለመፍታት እንደሚችሉ አስታወቁ። የሀገሪቱ ዕለታዊ ጋዜጣ አልሃሪም ጋር ቃለ ምልልስ ያደረጉት የቀድሞ የጦር ኃይል መሪ አልሲሲ የግብጽን የኢትዮጵያን ቀውስ ለመፍታት አማራጭ መንገድ የሁለቱም አገሮች የድርድር የሚደርሱበት መፍትሄ ብቻ ነው ብለዋል። በግጭቱም ከጠላትነት ይልቅ ስምምነት የተሻለ ነው መሆኑንም በአጽንኦት ተናግረዋል። አልሲሲም ግብጽን የሚጠቅም ከሆነ ኢትዮጵያን ለመጎብኘት ዝግጁ እንደመሆኑ በቃለ መጠይቁም ጠቁመዋል። የቀድሞ የግብጽ የጦር ኃይል አዛዥ በሰጡት ቃለ ምልልስ ላይ ደጋግመው የግብጽ ውሃ መብት ጉዳይ ግን የሕይወታችን የሞት ጉዳይ መሆኑን አስረግጠው ገልጸዋል። ይህ በአሜሪካና በአውሮፓ የጋራ ኅብረት አገሮች የተገፋ ያለው ውይይት የመጀመሪያ ግፊት ይፋ ከመሆኑ በፊት የሁለቱም አገሮች ከፍተኛ ባለሥልጣናት ወደ አውሮፓ ዘልቀው ምክር ተቀብለው መመለሳቸውን አንዳንድ የዜና ማሰራጫዎች ሲዘግቡት ሰንብተዋል። በሌላ በኩል ደግሞ አንዳንድ የዲፕሎማት ምንጮች እንደሚሉት ከሆነ ግብጽ አባይን አስመልክቶ የምታቀርበው የመብት ጥያቄ አዳማጭ እያገኘ የመጣ ስለሆነ የድርድሩ መፍትሄ ምን ሊሆን እንደሚችል ግልጽ ሆኗል ብለዋል። የኬንያ ያለው የጸጥታ መደፍረስ ሁኔታ ዋነኛ ምክንያት በአልሻባብ ካድሬዎች በሶማሊያ ስደተኞች ውስጥ መሽገው መገኘታቸው ነው የሚለው አቋም ተደማጭነት በማግኘቱ ኬንያ ከአገር ውስጥ የሚገኙትን የሶማሊያ ስደተኞች ላይ አስከፊ እርምጃ በመውሰድ ላይ ነች። በዚህም መሰረት በኬንያ ልዩ ልዩ ከተሞች ለሶማሊያዎች በመሰብሰብ ወደ ሀገራቸው እንዲመለሱ በመደረግ ላይም ነው። ሰሞኑን ብቻ ቢያንስ ቁጥራቸው 500 ያህል ሶማሊያዎች ተጭነው ተልከዋል። ዓለም አቀፍ የመብት ተሟጋች ሂዩማን ራይት በበኩሉ እርምጃው ኢሰብአዊ ነው ሲል ለኬንያ ከሷል። ድርጅቱ እንደሚለው ከሆነ የሶማሊያው ደፈጣ ተዋጊ ቡድን አልሻባብ የሚያደርሰውን ጥቃት ለመበቀል ሶማሌዎች በግፍ አስሮ ያስቀመጣቸው እንኳን ለስደተኛ ፍቃድ ይኖራቸው አይኖራቸው ሳይመረምር መጫኑ አግባብነት የለውም ብሎ በመጥቀስም ድርጅቱ የኬንያ መንግስት በግፍ አስሮ ያስቀመጣቸውን እንኳን ለመጠየቅ መከልከሉን የኬንያ የተባበሩት መንግስታት የስደተኞች ቻርተር ጥላለች ብሎ ወቅሷል። ኬንያ ከእንግዲህ የስደተኞች መጠለያ ነች ብሎ ለመጥራት እንደማይደፈር ድርጅቱ ምሬቱንም ገልጿል። አልሻባብ በበኩሉ ከሰሞኑ ለኬንያ ለአሜሪካ መንግስት ዛቻውንም አስተላልፈዋል። ሶማሊያ የወረራው ሃያላት በተለይም ኬንያን አሜሪካን የሚካፈላት እዳ ከፍተኛ ነው ሲል አስጠንቅቋል። በትናንትናውም ዕለት አልሻባብ በሶማሊያ ፓርላማ አደጋ ጥሎ 8 ሰዎች መግደሉም ታውቋል። በሌላ በኩል ደግሞ በዚሁ በመስራቅ አፍሪካ ሳንወጣ በጅቡቲ ከተማ በአንድ የውጭ ዜጎች በሚባል የምግብ ቤት ውስጥ 2 የእጅ ቦምቦች ተጥለው 2 ሰዎች የተገደሉ ሲሆን ቁጥራቸው ከ10 በላይ ከባድ የመቁሰል አደጋም እንደደረሰባቸው የፈረንሳይ ኤሌታይ ጋዜጣ ሎሞንድ ገለጸ። በመጨረሻም በኮልፌ ቀራንዮ ዓለም ባንክ አካባቢ ህገ ወጥ የመሬት ወረራ በማድረግ ቤቶች ሰርታቸዋል የተባሉ ዜጎች ቤቶቻቸውን በላያቸው ላይ በኃይል ፈርሶ ንብረታቸውን መወረሱን አመለከቱ። ከ15000 የሚልቁ ነዋሪዎች የሚገኙበት ዓለም ባንክ በአካባቢዎቹ አነስተኛ መጠለያ ያረፈባቸው ቤቶች የገበሬዎች ላይ በመግዛት መኖር ከጀመሩ ዓመታት መቆጠሩንም ያስረዳሉ። ልጆቻቸውንም ትምህርት ቤት ልከው ወደ ስራ ከተሰማሩበት ቅጽበት በጸጥታ ሰራተኞች ጋር አካባቢውን በወረሩት አፍራሽ ግብረ ኃይሎች መኖሪያ ቤታቸውን ማፍረሳቸውን በሐዘን ተውጠው ገልጸዋል። ቤቶቹም በድንገት መፍረሳቸው በመቃወም ድምፃቸውን ያሰሙ የአካባቢው ነዋሪዎች በፖሊስ ከፍተኛ መደብደባቸውን በመውሰዳቸውን የዓይን እማኞችም አስረድተዋል። ቤቷ ሲፈርስ የደነገጠችው እመጫት ወዲያውኑ ሕይወቷ ሲያልፍ ቤቱ በመፍረሱ መሄጃ ያጣ አባወራ ላስቲክ ዘርግቶ በተኛበት ጅብ ጎትቶ ወስዶ በልቶታል። በጅብ የተበላው አባወራ ሥርዓተ ቀብርም ዛሬ መፈጸሙንም ታውቋል። ቤታቸው ፈርሶ ለጎዳና እየተዳደሩ የሚገኙ ሰዎች ኢትዮጵያዊነታችን ተሰርዟል፣ ቪዛ ይሰጠን፣ ሌላው ቢቀር ወደ ሶማሊያ እንሂድም ብለዋል።
አድማጮቻችን በፕሮግራማችን መግቢያ ላይ እንደገለጽነው ቀጣዩ ፕሮግራም የጥያቄና መልስ ጊዜ ነው። የለቱ እንግዳችን የሞረሽ ወገኔ አማራ ድርጅት ሊቀመንበር አቶ ተክሌሻው ናቸው። አቶ ተክሌሻው ቀደም ባሉት ጊዜያቶች በተለያዩ ወቅቶች በዚሁ በኢትዮጵያ አንድነት ሬዲዮ ቀርበው ስላግራችን የፖለቲካ የማህበራዊና የኢኮኖሚ እንዲሁም በመከላከያ ጉዳዮች ዙሪያ አወያይተናቸዋል። በዛሬው ምለት በዚሁ ዙሪያ ውይይታችን ያተኩራል። በተጨማሪም ስለሚመሩት የሲቪክ ድርጅት ሞረሽ ወገኔ አማራ ድርጅት ጠለቅ ያሉ ውይይቶችን እናደርጋለን። ሞረሽ በአገራችን ኢትዮጵያ በተለይም በአማራው ነገድ ላይ የተነጣጠረውን አደጋና በመድረስ ላይ ያለውን ብሔራዊ ውጥረት በትግል ህልውናን ማስከበር ዋነኛው ራዕይ አድርጎ የሚንቀሳቀስ የሲቪክ ድርጅት ነው። አማራውን ከልቂት እንታደገው የሚለው ጥሪ ዛሬም ወቅታዊ መሆኑን የሚያስተጋባ ድርጅት ነው። ለመግቢያችን ያህል ይህን ቃል በቀጥታ ወደ ጥያቄና መልሱ እንሸጋግራለን። አድማጮቻችን ውይይቱን እስከመጨረሻው እንድትከታተሉ ይጋበዝኩ። እንግዳችን ጤና ይስጥልኝ እንደምሰነበቱ ጥሪያችንን አክብረው በሰዓቱ ስለተገኙልን ምስጋናዬን በማስቀደም ወደ ጥያቄዬ እገባለሁ። እንኳን ደህና መጡ።
እግዚአብሔር ይመስገን ደህና ነኝ። እናንተም ሐሳቤን ከአድማጩ ጋር ለማገናኘት ላደረጋችሁት አመሰግናለሁ።
እግዚአብሔር ይስጥልኝ። ወደ ጥያቄና መልሱን ንግባ። እንግዲህ አቶ ተክሌ በቅድሚያ ስለ አንድ ታላቅ ኢትዮጵያዊ ጀግና እናንሳና ሰሞኑን አንድ ታላቅ ብሩህና አቻ የማይገኝላቸው የኢትዮጵያ የክፉ ቀን ልጅ ለመስዋዕትነት የተዳረጉበት 14ኛው ዓመት ታስቦ ውሏል። የሞረሽ ወገኔ የአማራ ድርጅት የፕሮፌሰር አስራት የሰማዕታት ቀን በምን መልክ አስቦት ዋለ? አመሰግናለሁ።
የፕሮፌሰርን እኛ እንደምታሳውሱት አድማጮች ከእያንዳንዱ መግለጫችን ስር ላይ ፈለገ አስራት የትውልዳችን ቃል ኪዳን ነው የሚል ቋሚ መርህ አለን። በዘንድሮ ዕለት ከፍተኛ የሆነ ህዝባዊ ስብሰባ ጠርተን የእሳቸውን ታሪካዊ ህይወት ለማሰማር ለመንገር ዝግጅት አድርገን ነበር። ለዚያ ግን ፈቃደኛ የሆኑ ሰዎች አስቀድመው አሳይመንት የሰጠናቸው ሰዎች እሳቸውን ታሪክ ያውቃሉ የምንላቸውን ባለማግኘታችን ህዝባዊ ስብሰባውን አላደረግነውም። በእኛ በራሳችን ሰፊ የሆነው ውይይት አካሂደናል። እስካሁን ታሪካቸውን አይተናል። በእሳቸው ህይወት ዙሪያ ላይ ያጠነጠኑ ስራዎችን አይተናል። በሚቀጥሉት አመታት ግን ሞረሽ 11 ባሎችን በየቀኑ ያስባል። 11 ባሎች አንዱ የእሳቸው ናቸው። በየአመቱ በቋሚነት የፕሮፌሰር አስራት ህይወት እንዲዘከር ጥረት እያደረግን ነው። አንዱ እሱ ነው። ከ11ዎቹ ለምሳሌ ከ11ዎቹ እሳቸውን ልደት ምክንያት የሚያደርገው የዚህ በግንቦት ወር ላይ ነው። የአድዋ ድል የካቲት 23 ማለት ነው። የኢትዮጵያ የነጻነት ድል ከፋሽስት ጋር ያደረግነው የኢትዮጵያ ትላልቅ በዓሎች የምንላቸው ክርስትና ጋራ ሁለቱ የእስልምና ሃይማኖት በዓሎች መውሊድና የምንላቸውን ሃይማኖታዊ፣ ፖለቲካዊና ማህበራዊ ፋይዳዎቹን ህዝቡ እንዲያውቅ እነዚህን በአመት በአጀንዳ ቀርጸን የምናከብራቸው ናቸው። እንዳልነው ሞረሽ አዲስ ነው፣ ገና ልጅ ነው። 2 አመቱን ገና አልደፈነም። እዚህ ምክንያት ዝግጅቱን የተሳካ ለማድረግ ያሰብነው ጥረት ባለመሳካቱ በህዝባዊ ስብሰባ አላሰብነውም። በአመራርና በድርጅቱ ደረጃ ግን እንዲታሰብ አድርገናል። በዚህ መልክ ወደፊትም ይቀጥላል።
መልካም። እስኪ ትግሉ ስላለበት ሁኔታ እናንሳ። ፕሮፌሰር አስራት የተነሱበትና የተሰውበት የብሔራዊ አንድነታችን የሉዓላዊነታችን የህዝብ መብትና ነጻነት ዛሬም ከ14 ዓመቶች በኋላም በንጥልጥል ላይ ነው። ፕሮፌሰር አስራት የተነሱበት የኢትዮጵያ አንድነት ትግል ተጠንስሶ በግንባር ቀደምትነት በመሰለፍ እንደ ሻማ የቀለጡበት ትግል ዛሬም በከፋ ሁኔታ መገኘቱ ድል ለማስመዝገብ አለመቻሉ በምን ምክንያት ነው ይላሉ?
ይሄ ሰፊ ምክንያቶች አሉ። የመጀመሪያ ደረጃ ፕሮፌሰር አስራት ማዕድን ሲመሰርቱ ለመመስረት ምክንያት የሆኗቸው እንደው ተንኳሽ ነገሮች የሆኗቸው ማለት ይቻላል የአዲስ አበባ ዩኒቨርሲቲን ወክለው እንዲገኙ ወደረገበት 87 መከመጫ ባለው የተሰኔ የሻቢያ የህዋትና የኦነግ ስምምነት እየተባለ የሚታሰነድን ህገ መንግስታዊ ሽፋን ለማድረግ በተሰማ ጊዜ የሰሙት ያዩት ኢትዮጵያን የሚያፈርስ መሆኑን ተረድተው እኔ ላፈርስ ውክልና የለኝም ብለው ያሰሙት ድምፅና በዚያ ድምፅ የደረሰባቸው ተቃውሞ ቀጥሎ ወያኔ ሀብሎ አሁን በተግባር እንደማያለ 23 አመቱት በፕሮግራሙም እንዳየ ነው የተለያዩ የእነሱ ሰዎችም እንደጻፉት ያጠፋ የተደሳው ኢትዮጵያን ኢትዮጵያዊነትን አማራን ኦርቶዶክስ ሃይማኖትን ስለነበረ ያንን በአርባ ጉጉ በበደኖ የተፈጸመውን ግፍና በደል ማስቆም አለብኝ ብለው እነዚህ ምክንያቶች ማዕድን መሰረቱ። በዚያን ጊዜ ግን ኢትዮጵያዊ አማራው በቋንቋ ተዳይቶ ስለማያውቅ በኢትዮጵያዊነት ሰብቶ የሚኖር ስለነበር አልተቀበላቸውም። እንደነሱ ልንሆን ነው አይማ ወያኔን መሆን ነው አማራው ከኢትዮጵያ ሁሉ ሊወጣ አይችልም የሚል ክርክር እያነሱ እንደተባለው ለወያኔዎቹ አሳልፈ ሰጠናቸው። ያን አልተከተልንም። የቆሙለትንም አላማ ኋላ የተከተሉት ሰዎች የግፊት አለበት በሚል ስሙን ቀየሩት ከአማራነት ወደ ኢትዮጵያዊነት። እነዚህ ኃይሎች ዛሬ ደርሰዋል። ምን እየሰሩ ነው? አድማጭ በሚገባ ስለሚያውቅ ወደ ውስጥ አልገባም። ስለዚህ የመጀመሪያው ያልደረሰው ኢትዮጵያ የሚለው አካል ቡድን የህብረተሰብ ክፍል ኢትዮጵያ መጥፋቷን አላመንም። ሌሎቹ ኢትዮጵያን ለማጥፋት በጠባብነት ተደራጁ። ሲደራጁ ራሳችን አማራ ነው፣ ኢትዮጵያዊነት የጫነብን አማራ ነው የሚለውን በፕሮግራማቸው አሰፈሩ። አሁን ሰሞኑን የምንከታተል ከሆነ ሰዓትን 17 ሙሉ ከእነሱ ጋር የቆየው ኤርሚያስ ደምስ ለገሰ የተባለው ሰው የሚነግረን ይህንን ነው። ከተሞችን እንኳን ለማልማት ለማስተዳደር ከተሞች በሁለት ተከፍለው የነፍጠኛ ከተማና ንጹህ ዘር ይኖርባቸው ተከፋፍለው አማራ ይኖርባቸዋል የተባሉት ጥፋት እንደተዘመተባቸው በግልጽ ነግሮናል። ያየውን የሚያውቀውን የሰማውን ይህ ተነግሯ ዛሬ እንድነገር አይሰማም። ስለዚህ ለትግሉ ወደፊት አለመግባት ኢትዮጵያውያኖች ሁሉንም ነገዶች አማራውን ታራጉ በመፈረጃቸው አማራው ደግሞ ተፈረጅኩ ብሎ በተከታታይ በተሰደበት ስነ ልቦናዊ ጦርነት አንገቱን ደፋ፣ አፈረ። ኢትዮጵያዊ ነኝ ብሎ አማራ ነኝ ብሎ ሊወጣ አልፈገደም። ስለዚህ ለአሁኑ ጥፋት አለመታገል ኢትዮጵያዊ ኃይል ቀደም ሲል እንደሚታወቀው በአርበኝነቱ ዘመን የኢትዮጵያ ሕዝብ በሶስት ተከፍሏል። ስደተኛ፣ አርበኛ እና ባንዳ በሚል ይህ ኋላም ንጉሠ ነገሥቱ ከድል በኋላ ሲመጡ የአርበኛ የአርበኛው ልጆች ገደል ተጣሉ። ባንዳውና ስደተኛው የኢትዮጵያን ብሔራዊ መንግስት አዋቀረ። የኢትዮጵያዊነትን ሊያስተምር የሚችል ኃይል ሳይኖር ቀረ። አሁን ዛሬ ኢትዮጵያን የሚገዟት የኢትዮጵያ ባንዳዎች የአስካሪስ ልጆች ናቸው። በኢትዮጵያ ህዝብ እንዲያውቀው የሚፈለገው ስብሐት ነጋ ወንድሞች ናቸው ዛሬ አገሪቱን የሚገዟት። የስብሐት ነጋ እህት አብረት ነጋ የጀነራል ስብሐት ኤፍሬም የኤርትራው ጠቅላይ ጦር መከላከያ እህት ናት። የኢሳያስ ጸሐፊ ናት። ከታች እሱና ነጻድቃን ነጋ ናቸው የሚገዙት። ከላይ ከታች ነው ኢትዮጵያን ያፈርሳሉ። ይህንን አልተረዳም። ባንዳዎች ናቸው፣ የአስካር ግዞች ናቸው። ይህንን አውቆ ሌላው ነገድ ብሎ በመታደር ፈንታ አማራው ላይ አተኮረ። ዛሬ እንኳን የምናየው የአዲስ አበባንም ማስተር ፕላን መስፋፋት በመቃወም የኦሮሞ ልጆች ያነሱት ባነሱ ጥያቄ ላይ አማራን ነው ጥፋት የጥቃቱ ኢላማ ያደረጉት፣ አማራን ነው እየተገደሉ ያሉት። ዛሬ በግንቢ የምናየው በባሌ ዩኒቨርሲቲዎች የተፈጸመውን ሀረማያ የተፈጸመውን ስናይ በአጥፊዎቹ በወያኔ በሻቢያ በአክራሪ ኦሮሞቹ ላይ አይደለም ጥፋት የተፈጸመው በአማራ ላይ ነው። ስለዚህ የትግሉ ወደ መቋጫ ወደ ድል ያልተቀረበት ዋናው ምክንያት ጠላታችን ማን እንደሆነ ለግን አላወቅንም። ኢትዮጵያዊን ነው ጥላት ያደረግነው። ይሄ ይመስለኛል በእኔ ግምገማ ጥፋቱም ያተኮረው ዛሬ የሚታየው እሱ ነው። ኢትዮጵያውያን አንድ አልሆንም፣ በጎሳ እንትን ውስጥ ገባን፣ ኢትዮጵያዊ ነኝ የሚለውን በጥላት ፈረጅ እሱን እያጠፋን ያለ ነው። በ21ኛው ክፍለ ዘመን ላይ ከ150 ዓመት በፊት በልብ ወለድ ተሰራ የተባለውን ጡት ቆረጣ ዛሬ ስናይ እነዚያ ወገኖች የወቶቻችን ወንድማቸው ተቆረጠ ያሉት የውሸት ድርሳን ተቀብለው ሀውልት ሲያቆሙ ዛሬ በ21ኛው ክፍለ ዘመን የወቶቻችን ጥፍ እየተቆረጠ ነው። ይህንን እንደ ሰብአዊ ፍትህ ልንረዳው ባለመቻላችን የውሸት ትግሉ እየተወሳሰበ እየሰፋ መምጣቱን እናያለን። እና ዋናው ችግር ኢትዮጵያን ለማጥፋት የቆመ ኃይል ተደራጅቷል። ኢትዮጵያን ነኝ የሚለው አለመደራጀቱ ለትግሉ ድል አለመሆን ምክንያት ነው ብዬ አምናለሁ።
በትክክል እጋራዋለሁ። በዲያስፖራ ውስጥ ስላሉት ሚዲያዎች እስኪ እናንሳ። ምንም እንኳ በዛው በአርስቱ ዙሪያ ብዙም ሄደውበታል፣ ግን ግልጽ ለማድረግ የትግራይ ወያኔ አገዛዝ ለ23 ዓመታቶች ያህል ለስልጣኑ መሰረት ሆኖ ያገለገለው በተለይም የሚያቀነቅነው የጸረ አማራ ፕሮፓጋንዳው ነው። የቀሩትም ገጦኞች የሚንቀሳቀሱት በዚሁ በወያኔ ዓላማ ስር በመሰለፍ ነው። ከብዙ ምሳሌዎች ጥቂቶቹን ብናነሳ ከሰሞኑ በአምቦና በነቀምት በመብት ጥያቄ ሽፋን ጸረ አማራ ቅስቀሳ በሰፊው ተካሂዷል፣ እየተካሄደም ነው። በሴቶች ወጣቶችም ላይ አሰቃቂና ዘግናኝ እርምጃ ተወስዷል። የኢትዮጵያ ሕዝብ ሚዲያ ነን የሚሉትን ግን በተዛባና የጥቅም ማሰባሰቢያ በሆነ መልኩ አስተናግደውታል። በዚህ በሚዲያ ዙሪያ ያለውትን አስተያየት ቢሰጡን አመሰግናለሁ።
ይህን በተመለከተ መግለጫ ዝርዝር አውጥተናል። ኢትዮጵያውያን ማስ ሚዲያዎች የምንላቸው ሬዲዮም ያላቸው ቴሌቪዥንም ያላቸው ድረገጽም ያላቸው ይህንን ጉዳይ ችላ እንዳሉት በአገር ቤት የሚቀነቀነው በወያኔ ፕሮግራም ላይ የተሰለፉ መሆናቸውን ነው እኛ የተረዳ ነው። የአማራው ችግር ሲነሳ የለም የማ ከተነሳ ዘረኝነት ነው፣ አማራው ሲጨፈጨፍ ዝም በሉ እንዲህ ብትሉማ እንደነሱ መሆን ነው የሚለው ገዢ ሀሳብ ሆኖባቸው፣ አንዳንዶቹም ለእኔ እምነት አማራ ያልሆኑ አማራው እንዲጠፋ ፍላጎት ያላቸው ኃይሎች አሉ ብዬ አስባለሁ። ምክንያቱም በተከታታይ አይተናል። የተለያዩ ለምሳሌ የአኖሌ ሀውልት ሲቆም የቪኦኤ እና የጀርመን ሬዲዮ እንደምታስታውሱት ዶክተር ኃይለ ላሬቦን አቶ ቡልቻ ደመቅሳን እና ዶክተር ሹመሲ ሻኝን አቅርቦ አነጋግሯል፣ አስተያየት ሰጥተዋል። አንድ ጋዜጠኛ ኃላፊነቱ አንድ ድርጊት ከተደረገ ያ ድርጊት ለምን ተደረገ ምክንያቱ ምንድን ነው ብሎ ህዝብ እንዲያውቅ ባለሙያዎችን ባለጉዳዮችን ማነጋገር ነው። ይህ እንኳ አልተደረገም። አሁን በተባሉት ማስ ሚዲያዎች እነዚያ ሰዎች እሱናትም አዳብሮ ወደፊት ለምን ይሄ ሆነ ብሎ የጠየቀ የለም። ያን ጠይቀናል፣ እኛም መልስ አላገኘንም። የባህር ዳሩን ጥያቄ አይተናል። ያ ጥያቄ ከማን ተነሳ? ማን ነው የቆሰቆሰው? ጉዳዩን ተገቢ ነበር ወይ? እንደዚያ ስለማለት መነሻው ምን ነበር ብሎ ባለሙያዎችን አነጋግሮ ከቦታው ጠይቆ መረት ይቻል ነበር። ያ አልተደረገም። ይህን የሚያመለክተን በአማራ ላይ ጉዳት ሲደርስ ምንም አይደለም፣ በቀረው ላይ አንድ ነገር ሲደረግ እንደ ትልቅ ነገር ይነገራል። ይህን ኢትዮጵያዊ ያውቀው ይገባል ብለን እናምናለን። ይህ በመግለጫችን በግልጽ አስቀምጠነዋል። የምናወጣቸው መግለጫዎች እኮ የሚያወጡ የተወሰኑ ሰዎች ብቻ ናቸው፣ የተወሰኑ ድርጅቶች ናቸው። የቀሩት አድመዋል። በአንዳንዶቹ እኛን በአካሪነት የመደቡን ክፍሎች አሉ። እኛ የፖለቲካ ድርጅት አይደለንም። እኛ የኢትዮጵያን ወግና ቁመት አልወሰንም። አንድ ነገድ እየጠፋ ነው። ለዚህ ድምፅ እንሆን። ኢትዮጵያዊነት የምትሉ ብቻ ሳትሆኑ ሰብአዊነት የምንሰማቸው እገዙን እያልን ነው። ያንን ግን አክራሪነት ነው ብለው መድበውናል። ይህ እንግዲህ ማክረር ከሆነ የማክረርና የማላላትን ባህሪ የሚረዳው አድማጫችን ኢትዮጵያዊ ነውና እሱ ሊፈርደን ይችላል። ስለዚህ ዋናው ምክንያት አማራው ቢጠፋ ግድ የለሽ የሆኑ ሀይሎች ናቸው። ምክንያቱም ለአማራው አይጾም ብለን ነው እኛ የፈረጅናቸው። የምናያቸውን በዛ መልኩ ነው።
መልካም አቶ ተክሌ፣ አንድ ማዕከላዊ ጉዳይ እናንሳ እስኪ ደግሞ ከዚህ ቀጥለን። ያ የአማራው ህዝብ ከጥፋትና ከጥቃት እንታደገው የሚለው ጥሪ ለራሱ ለአማራው ተወላጅ ከፊት ለፊቱ ያለውን አደጋ ገላጭ ከመሆንም አልፎ በኢትዮጵያዊነት አንድነትና ሉዓላዊነት ላይም የተጋረጠው አደጋ ጉልህ አድርጎ ያሳያል። የአማራውን ድርሻ ስናገናዝብ ግን የሚደርስበት በቀልና በደል የመቀበል ከመቀበልም አልፎ ራሱን በራሱ እየበላ በክብሩና በማንነቱ መግለጫ ስነ ልቦናዊ ዙሪያ ውዥንብር ውስጥ ገብቷል የሚል ግምገማ አለ። እስቲ እርሶ ይተቹበት። ያው ሄደውበታል፣ ግን እስኪ የሚሉት ነገር ካለ።
ስርግጥ ጥሩ መነሳቱ ተገቢ ነው። እኛ ይህንን የምናየው እንደሚታወቀው ያልዘሩት አይበቅልም፣ ያልዘራውን አልድም። ስለዚህ አማራው ያደገው በኢትዮጵያዊነት ሰፍቶ ነው። የኛው ነገር ጣላተ ነው የኛው እንዲያርጉሃል ከዚህኛው ዘር ተጋባ ከዚህኛው ዘር አትጋባ ተብሎ በእምድጃ ዙሪያ አቶቹ ቅድማ ቦቱ አላስተማሩት ይሄን በመሆኑ ኢትዮጵያዊ ነው ብሎ ነው የሚኖረው አሁን ከኢትዮጵያ ለታወጣው ስነሳ ቢስትለው አጎታ ይታየውና እንዴ ሆይ ማከይቶት አወጣህኝ እኮ ብሎ ነው የሚያስበው የጊዜን ይፈጃል የስነ ልቦና ጉዳይ ነው ማወቅ መቻል ይቻላል ሰዎች አሁን ኢትዮጵያና ኢትዮጵያ የሚያጠፉት ኃይሎች ቆይተዋል የግራኝ ጎራ ብንመለከት የወንትን ወራ ብንመለከት የአምስት አመቱን የአድዋ ጦርነትን የማይጮውን ጦርነት ብንመለከት ጣሊያን እስካሁን ምን ለማድረግ ያስብ እንደነበር ስንመለከት ኢትዮጵያ አንድ ቀኝ ዘይ ለማድረግ ምን ማያሳ እንደተሰራ ምናልባት መጽሐፎች የሚያሳዩን መጥፋት ያለባቸው ተቋሞች አሉ ተብሎ መስፋት ተፈቶባቸዋል በውጭም በውስጥም ከእነዚያ ተቋሞች አንዱ አማራው ነው ይህንን ለማጥፋት በተደረገ ትግሉት አማራው በኢትዮጵያ መስፍቶ ስለኖረ ከዚያ ይጣፋል እንደገና ከኦሮሞ ተጋብቷል ከትግሬው ተጋብቷል ከወላይታው ተጋብቷል ከሀዲያው ተጋብቷል ከሱማሌው ተጋብቷል ክርስትና ተናፍቷል ማህበር ተጥቷል በአንድ ትምህርት ቤት አድጓል ተምሯል በአንድ አዳራሽ ትምህርት ቤት በጦርትም በጦፈራይ በጦሩ ፈጦ ተቋሞች በመቅመላዮች በትምህርት ቤት ባሉ ተቋሞች ኢትዮጵያዎች በመሳሰሉት አብሮ አድጓል እነዚያ ወንድሞች ህዝቦች ናቸው ብሎ አስቧል ይዟል ይሄ ትልቅ ነገር ነው ጥሩ ዋጋው ነው የአማራው እኮ ትልቅነት መለኪያው ደግሞ የዘን ቦታ የበላይነት ነው ግድ የለም ተዋቸው ያልፋል እኛቻን ኢትዮጵያና ተፈ ያለ ስለሆነ ይሄ ግን አሁን 23 አመት ላይ ቆ ሲያየው ትክክል እንዳልሆነ ኢትዮጵያ ልትድን የምትችለው ኢትዮጵያ ምን የሚለው ሲደራጅ መሆን ያውቃል እየነገር ነው የገባቸው ሰዎች ነገሩ የገባቸው ሰዎች ሳይሰለቱ ካስተማሩት ይመለሳል ባይነን አሁን ባንዶ ባጭር ጊዜ ውስጥ ይሄ ከዚህ ከሰፊ አድማሱ ወደዚህና ብንለው አይሆንም ያሁን ግን ወያኔም እየሰራ ያለው አካሪ ወሮሞቹም እየሰሩ ያሉት ይህንን እያስተማሩ እየዘየገፉት ነው አይሆንም ያለው ቡድን ነጥለው ህቶቹን ወንድሞቹን ጥፋቸውን ሲቆርጡ እያየ ሲሰልቧቸው እያየ ቤታቸው ሲቃጠል እያየ ዘግተው እየገደሏቸው እያየ የሀገራቸው አይደለም ውጡ እየተባሉ እያየ እየሰማ አሀ ለካ እንዲህ ነው ለካ መድረስ አለበት የሚለውን እየጠየቀ ነው ለዚህ ከፊት ስንቅ አለመኖሩ ነውና ለመዳል ጊዜ የፈጀበት አሁን ስንቁን ስንሰጠው በተጨባጭ ይደራጃል ይመጣል ኢትዮጵያ ትድናለች ኢትዮጵያ አሁን እየጠፋች ያለችው ባለቤት አታ ነው የኔ ናት የሚል ታቶ ነው አሁን እኮ በብሔር ስራጅ ሰዎች ኢትዮጵያ እኛ አታዋትም ኢትዮጵያ ነው ተጫነብን አማራው እንዲያደርግን ብሎ የሚያስቡ ስለሆነ የኔ ናት አላለዋትም ስለዚህ እኔ ኢትዮጵያዊ ማተቤ ናት ኢትዮጵያ እመቴ ናት የሚለው አማራ ሲደራጅ ኢትዮጵያ ትድናለች ኢትዮጵያ ትበለጽጋት እናምናለን
ለትክክል ሞረሽ ወገኔ ያማራ ድርጅት ከተመሰረተበት ጊዜ ጀምሮ ብዙ መግለጫዎችን የተለያዩ ጥልቀት ያላቸው ጥናቶችን ለንባብ አብቅቷል። በፓልቶክ መድረክም ከራሱ ታዳሚዎች ጋር ይመክራል። ትግሉ የሚጠይቃቸው ትግባሮች ግን ከነዚህ ላቅ ያሉ ናቸው። አሁን ሞረሽ ያለበት የድርጅት ብቃት ካጎለመሳቸው ተመክሮዎች አንጻር ለቀጣዩ ትግል በውስጡ አስተማማኝ ሁኔታዎችን አካቷል ወይ? በተጨማሪም ከሌሎች ያንድነት ኃይሎች ጋር የምታድርጓቸው ትብብር ካለም አብረው እግረ መንገዶን ቢገልጹልን አመሰግናለሁ።
አመሰግናለሁ። ይሄ እንግዲህ ማንም ሰው እንደሚረዳው ተነካሬ እድገት ሁልጊዜ አንጻራዊ ነው። ከጅምር ተነስቶ አንድ ልጅ ተጠንሶ ተወልዶ ለመቆም መዳህ መቻ ያለበት ከዚያው ተራለ እዚያ ራሱን ቆሞ ይሄዳል እና ጊዜው ይጠይቃል ማለት ነው። ወደ ተፈለገው ግብ ለመድረስ የመጀመሪያ ደረጃ የሐሳብ አንድነት ይጠይቃል። የሐሳብ አንድነት ለማምጣት ብዙ ማስተማር ብዙ መከታተል ይጠይቃል። ያ የሐሳብ አንድነት ከተፈጠረ በኋላ ነው ወደ ቁሳዊ ኃይል ወደ ድርጅታዊ ኃይል ሊመጣ የሚችለው። የዚያ ሲገኝ ጊዜ ይኖራል፣ ገንዘብ ይኖራል፣ እውቀት ይኖራል፣ መረጃ ይኖራል። እነዚያ ቅንጅት ግቦ ተፈለገ ያገባዋል። ስለዚህ እነዚህን ጊዜን፣ ገንዘብን፣ እውቀትን፣ መረጃን አሰባስቦ ወደሚፈለገው አቅጣጫ ለመጓዝ የሐሳብ አንድነቱ ላይ ማተኮር መቻል አለበት። አንድ መሆን አለበት። አማራው ጥቃት እየደረሰበት ነው፣ ይህን ጥቃት መከላከል አለብን የሚለው ሐሳብ በአማራው ውስጥ ወይም ሰማዊነት በሚሰማው ውስጥ ማሰብ መቻል አለበት። ይሄ እንግዲህ ጊዜ ይጠይቃል። አሁን የምታደርግልን ለዚህ አንዱ አካል ነው። ያንን በማስተራሰቡ ብዙ ጉዳት ጉዘናል። ያላት ቁጥራችን ጨምሯል፣ መዋቅራችን አሳፍቷል። በሁሉም አህጉሮች አውራቅ ኮምፒውተር ተዋቅረዋል። ወደ አንድነት ለሚታገሉ ኃይሎች ሐሳባችን አንድ ነን፣ እስካሁን ይሄን አድርገንላቸዋል፣ ይሄን ሰጠናቸዋል ምንለው ነገር የለንም። ግን አሳባቸውን ያራመድንላቸው ነው። ኢትዮጵያ እንድትቆን እንድትጠበቅ ብሔራዊ ጥቅሟ እንድጎዳ የደረሰባትን ጉዳት እንዲመለስ እንዲካካስላት አሳባቸውን እያራመድን ነው። ይሄ አንድነት ነው ብለን እናምናለን። በእነሱ እርምጃ ላይ እንቅፋት አልሆንም። ያ አንድ ድጋፋቸው እናስባለን። በተጨባጭ በቁስ ግን አይሰጣዛኝ ህግዳይ ከህግዳይ ቁጥር ነውና ለእኛም ይሄ ነው የምንለለን። በነስም አያደረግንም። ሁለት እኛ ወደ እነሱ አጋር ለመሆን የእኛን ጥንካሬ ይጠይቃል። አንድ ሰው አንድን ሰው ሰጠት የሚጠጋው ጠንክሮ ሲያየው ነው። አንድ በራስ የሚዘጋለት ሞኑ ሲያረጋግጥ ነው። ስለዚህ እኛ ገና እየተተረተረ ነው ያለ ነው። ግማሾቹ የትም አይደርሱም ይሉና ግማሾቹ ደግሞ የለም አካባቢያቸው ይሉና ከዚህ አንጻር ለይቶ ለማየት ጊዜው ይጠይቃልና በእኛ በኩል ለኢትዮጵያ አንድነት፣ ለዙ ሉዓላዊነት፣ ለነበረው አገራዊ አንድነት ስሜት፣ አብሮነት ለሚታገሉ ቡድኖች ከጎናቸው ነን። በሀሳብም ወደፊትም አቅማችን ጎለብት በቁሳቁስ ለመደገፍ ዝግጁ ነን። አሁን ግን ለከሌ ይህንን አድርገናል የምንለው የለም፣ ምክንያቱም እኛም የለንምና።
መልካም። ኢትዮጵያን ወደ ቀጣዩ ጥያቄ ልግባና ኢትዮጵያን የማዳን ጥያቄ አስመልክቶ አንዳንድ ሀሳቦች እየተገፉ ነው። ከነዚህ በህዝብ አእምሮ ከሚጉላሉት ውስጥ አንዱን እናንሳና የትግሪ ወያኔን አገዛዝ የምንገላገለው አገዛዙ የገነባውን የልዩነት አጥር ሰብረን በተቀዳሚ አማራውና ኦሮሞው ቅራኔዎቹን አቻችሎ ልዩነቶቹን አጥቦ የአገር አድን ኃላፊነቱን መረከብ ይኖርበታል የሚል አስተያየት እየተንጸባረቀ ነው። ይህን ጥሪ የሞሪስ ወገኔ የአማራ ድርጅት እንዴት ያስተናግደዋል?
እኔ እንደው የጠራውን አካል አላውቀውም። በስፋት ስለ አንድነት ይነገራል። ያ ምንም እንደው ግንባር ቀደም እንግዲህ ሰዎች ሁልታል ግማሽ መንገድ ዘንድ እንቀበለዋለን፣ እኛ ደግሞ ግማሽ መንገድ በላይ ሄደን እንቀበለዋለን። ይህንን ከተረዳ ሌላ ምንም አዋጣ እኮ የለንም። ሰሞኑን ግን አንድ ችግሩ የኦሮሞዎቹ አንድ ድርጅት የላቸውም። ይህን ነው ኢትዮጵያ ይቦ 12 የፖለቲካ ድርጅቶች አሉ በኦሮሞ ሰው የሚንቀሳቀሱ። ሰሞኑን አንብበህ ከሆነ ኢንተርኔት ላይ ይገባል፣ የተለያዩ ኦሮሞዎች የተለያየ አቋም ላይ ያላቸው አንድ ዶክተር ጋጋ ናቸው ዳሞ የቀዶ ሕክምና የሆኑ ሰውዬ አቶ ቡልቻ ደመቅሳ ኦሮሞ ናቸው፣ አንድ የዚህ መድረክ አባል የሆነ ማን ገብሩ፣ ሶስቱ እንኳን የሶስት ድርጅቶች አባሎች ናቸው። ያላቸው አቋም የተለያየ ነው። አማራ መጥፋት አለበት ከሚለው ገብሩ ይመደባል፣ ከዚህ ከመድረክ አድርጋለሁ። ቡልቻ ደግሞ ምኒልክ የለም ኢትዮጵያን ያጠፉ ናቸው ያወገዙ ናቸው፣ ሀውልቱ መቆሙ ትክክል ነው ገደል ደርሶብናል የሚል አቋም ያላቸው ናቸው። ያኛው ደግሞ ዶክተሩ ግን በምጡም የኢትዮጵያ ታሪክ ውስጥ እነዚህ ያለ ነገር የለም አፈ ታሪክ ነው ይሄ ታሪክ ወደ ታሪክ ኢትዮጵያ እንድን ይላል። ከዚህ ማ ሰው ጋር እስማማለሁ። ግን ኦሮሞ አውቆ እነዚህ ለምን አሳወድ ተመሰረቱ? የአሳወድ ድርጅት መመሰል ለእኔ የሚሰጠኝ ምልክት ኦሮሞ ልጆች የኦሮሞውን ችግር በአግባብ አያውቁትም ማለት ነው። ችግሩ አንድ ከሆነ እርግጠኛ ላይ በችግር አንድ ነው። እዚያ በኋላ የተለያየ ነገር ሊመጡ ይችላሉ። ችግሩ አንድ ከሆነ ደግሞ መፍትሄውም አንድ ነው። አንድ በሽታ ከታወቀ ለበሽታው የሚታወቀው መድኃኒት ሲሰጠው ነው። ስለዚህ በሽታውን ባለማወቃቸው የተለያየ መድኃኒት ይዘውለታል። ኦሮሞ ህዝብ ኢትዮጵያ ጋር የሚያፋታ ትልቅ ነው። በዙ ቁጥር ብዙ ነው፣ ብዙ መሰፈር አለው እያሉ እየቆሙ መገንጠል አለብን። በኢትዮጵያ አንድነት መፋሰት የከፈውትን የታላላቅ ጀግኖች ጀነራሎቻቸውን እንደነ ራስ ጉበና ዳጨን እንደነ አባመላ ሀብተገች ድነግዲ እንደነ ገበየ ስጋዋይ ገበየ ተክሌ ስም ያጎድፋሉ። ስለዚህ ይሄ ከየት ድረስ ይደርሳል? እና ለአንድነት የቆምን የሚሉ ኃይሎች ካሉ እኛ እንደተባለው ነው በኢትዮጵያ አንድነት ለሚቆሙ ለህዝቧ ስላ አጎድናቸው ነን። አብረን ወደፊት እንቀጥላለን።
በጣም ጥሩ። ወደ ቀጣዩ ጥያቄ ልለፍ። ብዙዎችን በቸልተኝነት ስለምናየው ጉዳይ እናንሳ እስኪ። ዓለም አቀፍ የጸረ ኢትዮጵያ ቡድን በተለይም በኢትዮጵያዊነት ስነ ልቦና የተጠቃለለውን የአንድ ኢትዮጵያ የአንድ አገር የአንድ ህዝብ መንፈስ ለመቦርቦር ብሎም አገራችን ኢትዮጵያ ባለቤት የሌላት የካሃዲዎችና የባዕዳኖች መናኸሪያ እንድትሆን ብዙ ሚሊዮን ዶላር እየፈሰሰ ነው። ይህ የስውር ኃይል ከወያኔ ጋር አብረው በመቆሙ በማይፈልጓቸው ተቃዋሚ ወገኖች ላይ ጥቃት እየፈጸሙ ነው። ኢትዮጵያዊነት አለኝ የሚለው ወገን በሞላ በቸለተኝነት እያየው ነው። በዚህ ላይ የሚሰጡት አስተያየት እስኪ።
ይህ ቅድም እንዳልኩት ነው። ኢትዮጵያዊ ነኝ የሚለው አካል እኮ አልተደራጀም። ወያኔን እኮ እንደ መንግስት እንጂ ኢትዮጵያን እንደሚያጠፋ በኢትዮጵያ ጠልፈ ታሪካዊና ወቅታዊ ቅርብና የወርቁ ጥላቶች የተገዛ የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ዝና ከሚያጠፋ ቡድን ጋራ የተሰለፈ መሆኑን አልተረዱ። ባለመረዳታቸውም አጋር ነው እናያቸዋለን። ስለዚህ አንዱ ትልቁ ችግራቸው ይሄ ኃይል ይሄ ቡድን ጠላት ነው ብሎ አለመፈረጁ ነው። ኢትዮጵያን እያጠፋ ነው ብሎ አለመፈረጁ ነው። ዘረኛ ነው ብሎ አልፈረጀውም። ዛሬ እኮ የምታያቸው በአገሩ ቴታሎ የተቋቋሙ ፖለቲካ ድርጅቶች እኮ ወያኔ ጠላት ነው እናጥፋው ብሎ እኳ የተሰለፉ አይደሉም። ይሄ ጥርት ያለ አቋም፣ ጥርት ያለ አቋም፣ ጥርት ያለ ፕሮግራም ከሌለ ትቸግራለ። ስለዚህ ነው ኢትዮጵያዊ ነኝ የሚለው በተለያየ ውስጥ ዋልቋል። ግማሹ ፖለቲካ በቃይ ብሎ ቁጭ ብሏል። ግማሹ ግራውም ከቀኙም ከመሃሉም አልሆንም ብሏል። ተቃዋሚው የምትላቸው የሚያሷቸው ጥያቄዎች አሁን ለምሳሌ እንደው በአጭሩ እናውራና የኢትዮጵያን አፍራሽ ህገ መንግስት ያጸደቀውን፣ የኢትዮጵያን ሰራዊት የበተነውን፣ ኢትዮጵያን በአንድ ቡድን የተመራሻት ብሎ 17 ዓመት ታግሎ የመከላከያ ሚኒስቴር የነበረውን የዚያች መንግስት ፕሬዚዳንት የነበረውን እንደ ነጋቶ ጊዳዳና እንደ ስያባሉትን ሰዎች ፕሮግራም አስቀይረው የዚያ ድርጅት አባል ሲሆኑ ለኢትዮጵያዊነት ከየወጣ የዋህነት ምን አለ? እኔ አንዱ ምሳሌ ልስጥ። የቴዎድሮስ አይነት አቋም መያዝ መቻል አለብን። አጤ ቴዎድሮስ ከደጃች ውቤ ጋር ባደረጉት ጦርነት ለድል የቀናቸው አንዱ የደጃች ውቤ የጦር መሪ የነበሩት ፍታዋሪ ናቸው በመክዳታቸው ነው። እና አጤ ቴዎድሮስ ስማቸውን ስሜን ስሜን እነግርሃለሁ ብለው ተጉዘው ድል ካደረጉ በኋላ በአባ ሰላም አማካይነት ቴዎድሮስ ነው ሲነግሱ ተከታዮቻቸው ማዕረግ ሹመት እድገት ሰጡ። ፍታዋሪ ናቸውን ግን ከለከሉት። ቀርቦ አለው ጌታዬ እኔ እንድለን ተነሳ ሲላቸው እኔ እንዳንተ ያለ አሃዲ ጌታውን የሚክድ ውዴን የመሰለ ደግና ለሽንፈት ያበቃ አንተ ነህና እኔንም ነገ ላለመካድ ማረጋጋት ስለጅ አልሰምም ነው ያሉት። እነዚህ ሰዎች አስር የሚረግሙ ሰዎችን ካህዲዎችን ተከትሎ የሚሄድ ምን ትለዋለ? ከአባቱ ገዳይ ጋር እናቱን የሚድር ከወንድሙ ለወንድሙ ገዳይ እህቱን የሚድር ትውልድ ባለበት ዘመን ላይ እንቸገራለን። እኔ ጥፋቱ ብዙ ነው የኔ ጌታ አልተረዳነውም ብዬ አስባለሁ።
ትክክል። እስቲ በአህጉራዊ ዙሪያ እስቲ ጥቂት ቆይታ እናድርግ። ደግሞ በአህጉሩ ዙሪያ ዛሬ ወያኔ በልማት ስም የሚያሰማው ቀረርቶ ብዙ መዘዞችን ይዞ መጥቷል። የአባይ ግድብ ሥራ ወይንም የህዳሴ ግድብ ተቃዋሚዎችን መክሰሻ ሆኗል። በአሁኑ ወቅት ግብፅና የትግሬ ወያኔ አገዛዝ ፍጥጫ ላይ ናቸው። ጠቅለል ባለ ሁኔታ ይህ የፖለቲካ ውጥረት ወደ የት ያመራል ይላሉ?
እንግዲህ አንድ ነገር አንድ ፍሙር በሰሞነ አምብበው ከሆነ ዶክተር ተስፋዬ አባተ የተባለ በጂኦግራፊ የጠለቀ እውቀት ያለው በክላይማቶሎጂ በኢትዮጵያ እንደውም ብቸኛ ባለሙያ የሚባል ነው። ከዚያም በአካባቢ ፒኤችዲውን ይዞ ኬንያታ ዩኒቨርሲቲ ያን ዲፓርትመንት መሪ የነበረ ሰው ዛሬ ጽሑፉን ጽፎ አይቻለሁ። አባይን ያላቅም የሚል ጽሑፍ አይተው ከሆነ ዝርዝር ጥናት ዝርዝር ጥናት አቅርቧል። በመሰረቱ አባይ አይገደብ አባይ ለጥቅም አይዋል የሚል ኢትዮጵያዊ አለ ብዬ አላምንም። አባይ የኢትዮጵያ የተፈጥሮ ሀብት ነው፣ የሚያገለግለው ግን ሌላ ኃይል ነው። እነዚያኞቹ ኃይሎች ግን በኢትዮጵያ የተፈጥሮ ሀብት የሚጠቀሙት ይህንን ስለሚያውቁ በተከታታይ አባይን የሚከታተል ቡድን አላቸው፣ አጥኚ አላቸው። ስለ አባይ ብዙ ነገር ያውቃሉ፣ ስለ ዋጥም ያውቃሉ። በዓለም ላይ ተደማጭነት አላቸው፣ የተማሩ ሰዎች አሏቸው። ከኛ እኮ አንዱ የኢትዮጵያ ድክመት እኮ በየትኛውም ዘርፍ ተከታታይ ሰዎችን ማፍራት አልቻልንም። ስር ነቀል እያለ ትናንትና የሚያውቁትን ሰዎች እያገደል ዛሬ በልጆች ነው። አሁን ከምትረዳው አክሲነታችን የኤርሚያስ ለገሰ ከነበሩት ሚኒስትሮች በ3 አመቱ ሰው እንዴት ሚኒስቴር ይሆናል? እንዴ ይሄ እኮ መታሰብ አለበት። እውቀት እንትና የአገሪቱን የህዝብ የፕሬስ መምሪያ ይመራ የነበረው ተስፋዬ ገብረአብ ከካሃዲነቱ በላይ የተማረ እውቀቱን ይዞ በ23 አመቱ 12ኛ ክፍል በቅቶ አልጨረሰ ራሱ በራሱ ሰነፍ ነበርኩኝ አረባብ ነበር እያለ እየተናገረ እነሱ ባላንስ የበቁበት ነገር ነው ተከታታይነት አለመኖር። ለዚህ ይህንን መታየት ያለበት አባይ አይገደብ የሚለው ሳይሆን አገዳደው ለማልተከም ነው። እውነት ይፈጸማል ወይ? ያንን ይስነገር ብንየን ብቻ መከላከል እንችላለን ወይ? የህዝቡ አንድነት አለ ወይ? በሚደገበው ጥቅም ላይ ለማን ነው የሚውለው? የሞት ጥያቄው ናቸው አከራካሪ የሚሆኑት እንጂ አባይ አይገደብ ብሎ የሚነሳ ኢትዮጵያ ያለ አይመስለኝም። ግን ኢትዮጵያዊ መንግስት አለ ወይ? አባይ መገደብ የሚችለው ኢትዮጵያዊ መንግስት ነው አለ ወይ? የሚወራውን ወጪ የሚመጣውን ገንዘብ እውነት ለዚያ ግድብ ይውላል ወይ? ራያ ሰዎች ከርዋል በጽሁፉ ላይ ከፍ የተሻለ ነው ከቴሌቪዥን በዚያ እውቀት ሰፊ ጥናት ያለው ሰው ነው። እዚያ ጽሁፉም የተለያዩ ጽሁፎችን አንብቤ ያለው ተረድቻለሁን። ስለ ሃይድሮ ፖለቲክስ የተወሰነ እውቀት አለን። ስለዚህ ውሃው ላይ መጠቀማችን የግድ ነው። ይሄ ውሃ ደግሞ ከየት ከየት ነው የሚመጣው? አብዛኛው ምንጩ የት ክልል ላይ ያለው? ያ ክልል ይጠቀማል ወይ? እና ይህንን ማየት መቻል አለብን። ሌሎቹ ወርቃችን ቡናችን ይሄ ነው ሲሉ፣ የአማራው ደግሞ ትልቁ ሀብቱ የውሃ ሀብት ነው ላይ የሚገኘው የአማራው ይጠቀማል ብለንም ማሰብ መቻል አለ። ያ ክልል ያ ክልል እንደ ኢትዮጵያዊ ስትሆን ኖ ሁሉም ኢትዮጵያዊ የትም ክልል ስለሚሰራ ስለሚንቀሳቀስ ችግር የለብኝም። ግን በክልል አካልህ አንተኛው ከዚህ ክልል አትኖርም ካልክ በኋላ የአንደኛው የተፈጥሯት ሌላው እንዲጠቀምበት ማድረግ ደግሞ ኢፍትሐዊ ነው። ስለዚህ ይህንን ኢትዮጵያዎች ረጋ ብለው ሊያዩት ይገባል። አቅማችን ሰውየው እንዳለው አባይን ለመገደብ የተማረ የሰው ኃይል፣ የጠነከረ መከላከያ ኃይል፣ ከሁሉም በላይ የጠነከረ የህዝብ አንድ ያስፈልጋል። አንድ ሀገር ጠንካራ ነው የሚባለው
ትክክል
ጠንካራ የሆነ የህዝብ ስነ ልቦና ያዘ መሪ ሲኖር ነው። እና ከዚህ አንጻር መታየት አለብን ብዬ አስባለሁ።
ትክክል እጋራዋለሁ። ወደ ሞረሽ ወገኔ ልመልሰውት እንደገና። የትግሉን ውስብስብነት ስናገናዘብ የሲቪክ ድርጅት ነኝ የሚለው የሞረሽ ወገኔ አማራ ድርጅት ወደ ላቀ ድርጅታዊ ቅርጽና ዓላማ ካልተሸጋገረ ትግሉ ብዙም ሊገፋ አይችልም የሚል ትችት ይሰማል። በመሆኑ ሞረሽ በሲቪክ ድርጅትነት ብቻ ይቆያል ወይንስ መልኩን ይቀይራል? አመሰግናለሁ።
የሞረሽ ግልጽናቸው ዓላማዎቹ በመጀመሪያ ደረጃ ሞረሽ የሚያተኩርባቸው በግፍ ለሚፈናቀሉ እህቶችና ወንድሞቻችን በተለይም ለወጣቶቹ ማስተማር መቻል፣ ለተፈናቀው ወገኖቻችንና ጉዳት ለደረሰበት ድምፅ መሆን፣ ከዚያ የአማራው ተደጋጋሚ ጥቃት እንዳይደርስበት ሁለንተና አቅሙን ማጎልበት የሚል ነው። ያ እንዴት ይጎለበታል? ሰፊ ነገር ነው። አንድነት ከተፈጠረ በኋላ ሊመጣ የሚችል ነው። ሞረሽ ከየትኛውም ደረጃ ላይ በፖለቲካ ድርጅት ራሱን አይቀይርም። አማራው ግን ጉዳዩን አውቆ በሞረሽ በሚሰጠው ቅስቀሳ ትምህርት እውቀት አይቶ የለም በየኛው አያደርሰንም፣ የኛው እኮ ስንቅ አቅራቢ ነው እና እኛ ስንቅ ካገኘን ደግሞ የስንቁ ተቀባይ ሆነን ጓራነታችን እንወጣለን፣ የኢትዮጵያ አንድነት እናስረክባለን የሚለው ኃይሎች ያነሱት የምሽት ጥያቄ ነው። ሞረሽ አሁን የሚያደርገው ሲቪክ ድርጅት ነው፣ ሰብአዊነት የሚሰማው ቡድን ማንኛውም ኢትዮጵያዊ ቀርቶ የትኛውም የዓለም ህብረተሰብ ለዚህ ህብረተሰብ ክፍል ሊጮህለት ይገባል። ምክንያቱም ዛሬ እንስሳት ጠፉ፣ አትክልት ጠፋ፣ ለእነዚህ እንክብካቤ ድርግ በተጌታ አለ በሚቶበት ዘመን ላይ በምስራቅ አፍሪካ ውስጥ ከፍተኛ የሆነ የታሪክ የባህል የቋንቋ ታሪክን የገነባ ሃይማኖትን ከስርዓት ህግን ከአስተዳደር አጣምሮ የሰጠ የህብረተሰብ ንግድ ይጥፋ ሲባል ለመጥፋት የለበትም የሚል የረሰብ ክፍል እንዲነሳ እንፈልጋለን። ሀሳቡ እንዲራመድ ይፈልጋል። የሀይል እንዲወጣ እንፈልጋለን። ለዚህ ላይ ነው ምንጮ። ለዚህ ወደ ፖለቲካ ለመሄድ ያለ ስኮ ይጠንክሩ። ያንን አማራው ራሱ ይወስነዋል። በሀሳብ አንድ ሆኖ ማንነቱን አውቆ ኢትዮጵያ ለካ የኔ ነ ለካ ነው ሰጥተውናል፣ እኛ ወንድሞቻችን ነበሩ፣ የእኛን ምንሉና የኢትዮጵያ ሞንታ የጠፋሽ ነው፣ ለዚህ አሁን የምናስጠብቃት ከእርዳታ አልፈን የለም የፖለቲካና የኢኮኖሚን መወሰን እንችላለን የሚል ኃይል ሲፈጠር በራሱ ጊዜ የሚያደርገው ነው። ወደዚያ እንዲገፋ እንጥራለን እንጂ ዝም ብሎ አልቃሽ ሆን ጠብቅ ፍላጎት የለንም። እኔም አለው እንዲህ እንፈልጋለን። ሞረሽ በሞረሽነቱ ዘላቂነቱ ይዞ እንዲቀጥል እንፈልጋለን። የኢኮኖሚ ያልተደገፈ እንቅስቃሴ የትም አይደርስም። አማራው በእውቀት፣ አማራው በስልጣኔ፣ አማራው በቴክኖሎጂ፣ አማራው ከሌሎች ዓለሞች ጋር እንዲተሳሰር እንፈልጋለን። ለዚያ መሰረት እንቆያለን ብለን ነው የምናስበው።
መልካም። አቶ ተክሌ ውይይታችንን ለማጠቃለል እንድንችል አንድ አጠቃላይ መልእክት እንዲሰጡ እድሉን ለእርሶ ልስጥና እንሰናበታለን። እኔ በጥያቄ ያላነሳዋቸው ወይንም እርሶ መነሳት አለባቸው የሚሏቸው ካሉ በቀሩት 5-6 ደቂቃዎች ሀሳቡን ያጠቃልሉልን። አመሰግናለሁ።
አመሰግናለሁ። እኔ ብዙዎች ተነስተዋል። እኔ ማለት የምፈልገው እያንዳንዱ ኢትዮጵያዊ ለኢትዮጵያ አንድነት ልውናና መጠበቅ ቆማለ ያለ የትኛው ንብረት ክፍል ከሁሉም በላይ ያለም ስለሰው የምታገል ሰው ዛሬ በአማራው ላይ ከፍተኛ የሆነ የዘር ማጥፋትና የዘር ማጽዳት ወንጀል እየተፈጸመ ነው። በአማራው ክልል ኤችአይቪ ሆን ተብሎ ከመጥፋቱ በተጨማሪ የኤችአይቪ መድኃኒትን እንከላከላለን በሚል ስም ከዓለም ህብረተሰብ ከፍተኛ ልገሳ እየተገኘ ለአማራው ክልል የሚሰራጨው የኤችአይቪ መድኃኒት ኤችአይቪ ጋር በተመለው ነው ይናረጋግጠናል። ይህ ዘር ማጥፋት ነው። አማራው እንዳይወለድ አማራው እንዳያድግ ቁጥሩ እንዳይጨምር በራሳቸው አንደበት 2.5 ሚሊዮን አማራ የደረሰበት አታውቅም ብለዋል። ይሄኮ ብቻ ይበቃል ነበር ለመጦ ለመነሳት አንቱት የት ገባ ወበደክ ይቻለ ይሄን ቢሰውልን ዓለምን ፈልጋለን። ለዚህ ላይ በተለይም በህክምናው ዓለም እውቀት ያላቸው ምርምር ያላቸው ሰዎች ለኛ እንዲያፈሱልን እኒህን ሰዎች እንዲልንቃቸው አይገባም። አማራው ወንተው ነው ተገልሏል በሳት ተቃጥሏል ተሰልዋል ጡቡ ተቆርጧል አካባቢው ተባሯል በዘፈር ፋል የተፈጠረ የመውለድ መብቱን ተከልክሏል ኮንተው ነው በኤችአይቪ ደግሞ እንዲሞተር ባል ይሄን የካድሬው ማስተዋሻ የሚለው መጽሐፍ ማንበብ ይበቃል። ኮንተው ነው እንዴት አድርገው የራሳቸው አገልጋይ የሆነውን አማራ ሰውነ ብቻ ኤችአይቪ እንዴት አድርገው እንደተፈጠረ በህይወት አለ ሰው ልጣፊው የካድሬው ማስተዋሻ እንዴት አድርገው ኤችአይቪ እንደ አጥፋጥሞት ይነግረናል። ለዚህ ይሄን አማራው አውቆ ከላ ደግሞ ሰውለኝ ምሰውላ ይናገዛል ይጥረው ይገባል ይፈረደ ይገባል ሰዎችን ይሰሙን ይገባል ብዬ መክንያት አልፋለ ነጌታ።
አቶ ተክሌሻው የሞረሽ ወገን የአማራ ድርጅት ሊቀመንበር በአድማጮቻችን በሬዲዮ ኒው ፕሮግራም አዘጋጆችና በራሴ ስም ለሰጡን ሰፊ ማብራሪያ ምስጋናዬን ያቀርባለሁ። ለወደፊቱ በሌላ ዝግጅት ኢትዮጵያን በገጠማት ውስብስብ ችግሮች ዙሪያ የምንወያይባቸው አበይት ጉዳዮች ስለሚኖሩ ለአድማጮቻችን ትምህርት አዘል ማብራሪያዎችን ይሰጡናል በሚል ተስፋ እንሰናበታለን። ደህና ይሰንብቱ። ጤና ይስጥልኝ ጌታዬ፣ አመሰግናለሁ።
እግዚአብሔር ይስጥልኝ። እናንተ እግዚአብሔር ያኑር ይባርካችሁ።
አሜን አሜን።
ማህበራዊ እድገት ምሁር ናቸው። በተለይ በዚህ በከተማ አድማት በማን ነው በማስተር ፕላን ላይ ልዩ ጥናት አድርገው ጥናታቸውን ደግሞ ለህዝብ ያቀረቡ ምሁር ናቸው እና ለዚህ ለተነሳንበት ጉዳይ እናንተ በእውነት ተገቢ ሰዎች ናችሁ ለእናምናለን እና እናመሰግናለን ስለተገኛችሁልን።
በጣም እናመሰግናለን።
እኛም ለተሰጠን ጊዜ እናመሰግናለን። በጣም እግዚአብሔር ይስጥልን።
እንደው ጥያቄ እንድጠይቅ ትዝታ ከጋበሽኝ፣ የነገሩ መነሻን እንደምታውቁት የአዲስ አበባ ማስተር ፕላን ነው። ተቃውሞ ደግሞ ፊንፊኔ ዙሪያ ያሉ 5-6 ክልሎች ሱሉልታ፣ ቡራዮ፣ መናገሻ፣ ለገጣፎ፣ ለገዳሬ የመሳሰሉት ዱከም ሰበታን ጨምሮ ከኦሮሚያ ክልል ተወስደው ወደ አዲስ አበባ ሊቀላቀሉ ነው በሚል ሲሆን፣ ይሄ እዚህ መዘዙ እንግዲህ መነሻው ማስተር ፕላኑ ነውና በዚህ ላይ ምን ያህል ግንዛቤ ያላቸው እነት ይሄ ለተነሳው ተቃውሞና ለጠፋውም ህይወት ምክንያት ሊሆን ይገባዋል ወይ? በዛ ላይ ምን ትላላችሁ? ወደ ዶክተር ግዛቸው ሳልሄድ አዲሶቹ እንግዶች በትጀምሩ ዶክተር ቡሻ ከርሶ ልጀምር ከቶሮንቶ።
አዎ፣ በመጀመሪያ ደረጃ ህይወታቸው ለጠፋው እግዚአብሔር ነፍሳቸውን ይማር፣ ለቆሰሉትም እንደዚሁ ጽናቱንና ብርታቱን ሰጥቶ ያድናቸው እንላለን። በመጀመሪያ ደረጃ እነዚህ የኢትዮጵያ ልጆች ናቸው። ሁላቸውም ለዚህ ነገር መደረግ አልነበረባቸውም። ሁኔታው ግን በእውነቱ ለመናገር ከተፈለገ አሁን ጥያቄው የከተማ ልማት ጉዳይ ነው ወይስ የፖለቲካ ጉዳይ ነው የሚለውን ሁሉም ሰው ያንዳንዱ ሰው የራሱ የሆነ ግምት ይኖረዋል። የኦሮሞ ህዝብም እዛ አካባቢ ያለው የጠየቀው አዲስ አበባ ውስጥ አዲስ አበባ አስተዳደር ውስጥ ሰው ይኑረን፣ ሰዎችም አይፈናቀሉ፣ አግባብነት ያለው መፍትሄ ይሰጥ፣ ዲሞክራሲ ይኑር፣ ከመፈናቀል በፊት ይወያዩበት፣ ሁኔታውን ይወቁ። መፈናቀል ደግሞ ካለ ሰዎቹ በፍላጎታቸው በደስተኝነት ይሂዱ፣ ዝም ብሎ አይወርወሩ፣ ሰዎች ማህበራዊ ችግር ውስጥ እንዳይገቡ የሚል ጥያቄ ነው ያነሱት በመጀመሪያ ደረጃ። እና በእኔ ግምት እንግዲህ ጥያቄዎቹ አዲስ አበባ የገባው ቃል አለ፣ የኦሮሞ ትምህርት ቤቶች የኦሮምፋ ማስተማሪያ ትምህርት ቤትን ከፍታለን ተብሎ በ2005 የገቡት ቃል አለ፣ እሱን አላደረጉም ወዘተ የመሳሰሉት ነገሮች ናቸው ይሄንን ያመጣው። ዋናው ግን ዋናው ለዚህ ሁሉ መዘዝ መሰሪው የብሔረሰብ ፖለቲካ ነው። የብሔረሰብ ፖለቲካ ሀገሪቷን ከፍተኛ ንቅንቅ ውስጥ ከቶ ህዝቡን እርስ በራሱ አብሮ ተዋዶ ተጋብቶ ስንት አመት የኖረውን ለዚህ እያናቆረ የመጣ ጉዳይ ነው። ስለዚህ ይሄንን እንግዲህ ህብረተሰብን በብሔረሰብ ሳጥን ውስጥ ከተ ምንም ያህል ልትመራ ብትሞክር እንኳን ሩቅ ልትሄድ አይችልም፣ አይኒ ላይ ይፈነዳል። እና ኢህአዴግም አሁን እየደረሰበት ያለው ይሄ ነው። ይሄ ግን ለወደፊቱ ኢትዮጵያን ችግር ውስጥ እንዳይከት እያንዳንዳችን የትኛውም ብሔረሰብ ውስጥ ያለን ህዝቡ አንድነት ላይ ኖረዋል። አንድ ህዝብ ነው፣ አንድ ኢትዮጵያ ህዝብ ህብረተሰብ ነው። ችግሩን ለመፍታት ጥረት ማድረግ ያለብን ይመስለኛል። ሁላችንም ችግሩ እንዳይባባስ ጋዝ ላለመጨመር ውሃ አፍሰን ችግሩን እንድንፈታል የምናደርግበትን መንገድ መቀየስ ያለብን ይመስለኛል።
እሺ እሺ፣ ዶክተር ቡሻ እናመሰግናለን። ትዝታ ነኝ ከአዲሱ አበበ ጋር አብሬ የማስተናግደው። ቀጣዩን እድል ዶክተር ደምሴ ኦሉማ እንሰጣለን። አንድ ነገር እዚህ ላይ ማስታወስ ያለብን የኢትዮጵያ መንግስት የክልሉ መንግስትም ቃል አቀባይ እንዲሁም ደግሞ የኢትዮጵያ ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ፣ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም የዚህን የማስተር ፕላን ጉዳይ ከተቃዋሚዎች የሚነሳውን ከተማሪዎች የሚነሳውን አስተባብለዋል። ገና በጅምር ያለ ነገር ነው፣ ህዝብ ለማነጋገር እየተዘጋጀን ነው ብሎ እንደውም ሚዲያውን ነው ወይንም መገናኛ ብዙሃንን ነው የወቀሱት ይሄን በማራገብ። ይሄንን ጨምሮ ስለ ተማሪዎቹ እንቅስቃሴ እርሶ ደግሞ የታዘቡት ምንድን ነው ያለው ከመንግስት ስለተሰጠው መልስ?
አመሰግናለሁ። ወንድሜ ዶክተር ቡሻ እንዳለው በጨቅላ እድሜያቸው ለተጠቁ ወጣት የዩኒቨርሲቲ ወንድሞቻችን እና እህቶቻችን ያለኝን ሀዘኔታ ለወላጆቻቸውና ለመላው ለኢትዮጵያ ሕዝብ መግለጽ እፈልጋለሁ። ከዚያ በመቀጠል በእውነቱ ምንም አይነት ነገር ሲፈጠር በስልጣን ላይ ያለው ስርዓት የሚምለውና የሚገዘተው በህገ መንግስቱ ነው። ይህ ህገ መንግስት አንቀጽ 89 ቁጥር 6 እንደሚለው የሀገር ልማት ፖሊሲዎችና ፕሮግራሞች በሚዘጋጁበት ወቅት መንግስት ህዝቡን በየደረጃው ማሳተፍ አለበት ይላል። የህዝቡንም የልማት እንቅስቃሴ መደገፍ አለበት ይላል። ከዚያ በመቀጠልም አንቀጽ 92 ቁጥር 3 ላይ የህዝብን የአካባቢ ደህንነት የሚመለከት ፖሊሲና ፕሮግራም በሚንደተፍበትና ስራ ላይ በሚውልበት ጊዜ የሚመለከተው ህዝብ ሁሉ ሀሳቡን እንዲገልጽ መደረግ አለበት ይላል። ይሄ ሳይደረግ ከምርጫ 1997 ወይም 2005 ጀምሮ በአዲስ አበባና ዙሪያ ሰፊ የመሬት ወረራ እየተካሄደ ነበር። ይህንንም ከስርዓቱ ጋር አብረው ሲያገለግሉና ሲያቀነቅሉ የነበሩ ወገኖች እነሆ እጅግ የሚያስፈራና የሚሰቀጥጥ መረጃዎችን እያወጡ ነው ያሉት። በአጠቃላይ በልማት ስም የኢትዮጵያ ገበሬዎችን በተለይም በአዲስ አበባ ዙሪያ ያሉ የኦሮሞ አርሶ አደር ገበሬዎችን ለማፈናቀል የተደረገው እንቅስቃሴ በልጆቻቸው በተማሪዎች ዘንድ ቁጣን ማስነሳቱ፣ ወላጆቻችን ከዚህ ቀደምም እየተገፉ እየተጠረጉ የሄዱበት ሁኔታ ስላለ ይህ እንዴት ይሆናል ብሎ መጠየቅ ህጋዊ ጥያቄ ነው። ይህ ብቻ አይደለም። እነዚህ ተማሪዎች ደግሞ ጥያቄ ሲያቀርቡ ለእነሱ መልስ መሰጠት የነበረበት በመግተል፣ በማሳደድ፣ በማሰር ጥይት አልነበረም። በአግባቡ ይህን ጥያቄ አድምጦ ተገቢውን ምላሽ መስጠት ነበረበት። በመጨረሻ ይህ ከቀድሞም ጀምሮ የተጀመረው የጎሳ ፖለቲካ ምን ያህል አደገኛ እንደሆነና ኢትዮጵያን የማይጠቅም መሆኑንም የተረጋገጠበት ሌላኛው ሶስተኛው ክፍል ነው። ለምሳሌ መልካም አስተዳደር የሚለውን ከህገ መንግስቱ ቀጥሎ የሚያነሱት ነው። መልካም አስተዳደር ሊገለጽ የሚችለው በትምህርትና በሚዲያ በስልጣን ላይ ያለው አካል ህዝቡ ተቻችሎ ተከባብሮ ልማትን ማፋጠንና መስራት እንዲችል ነው። ነገር ግን እየተደረገና እየሆነ ያለው ከዚህ በተቃራኒው ስለሆነ በዚህ መልክ ነው የምመለከተው። አመሰግናለሁ።
መልካም ዶክተር ግዛቸው፣ ከአንድ አድማጅ ጥያቄ እንደውም ባለፈው ማክሰኞ ለአየር ያበቃ ነው ጥያቄ አለ፣ ከዛ እነሳና እሱን ከመለሱልኝ በኋላ ቀደም ሲል ዶክተር ቡሻ ከቶሮንቶ ለዚህ ሁሉ ምክንያት የሆነው ለዚህ ሁሉ እልቂት ምክንያት የሆነው የብሔረሰብ ፖለቲካ ነው ብለዋል። እዛ ላይ ያለውን አስተያየትም ይሰጡኛል። መጀመሪያ ግን የአድማጅ ጥያቄ እናሰማ።
እንደምን አላችሁልኝ? በቅድሚያ እድል ከሰጣችሁኝ ላመሰግናችሁ እወዳለሁኝ። ለአዲስ አበባ ማስተር ፕላን ላቀረባችሁት እንግዳ ዶክተር ግዛቸው ቴሶን በጥንቃቄ ተከታተያለሁኝ። እጅግ በጣም ከልብ አመሰግናቸዋለሁኝ። ትክክለኛውን ነገር ነው ያስቀመጡት እና ለሳቸው ምስጋና ይድረስ ለማለት ነው። እጅግ በጣም አመሰግናለሁኝ። መልካም ጊዜ። ጉቱ ነኝ።
ተራስኒ ቪዎች እንደምን አላችሁ? ሰሞኑን እንግዲህ በተፈጠረው በአዲስ አበባ ማስተራል ላይ ዶክተር ግዛቸው ቴሶን ከኖርዌይ ይመስለኛል አቅርባችሁ ነበረ እና ሞያዊ ትንታኔ፣ እሳቸውም ደግሞ በዚህ በከተማ ላይ ከፍተኛ ትምህርት እንደወሰዱ አድርጋችሁ ስታቀርቡ ነበር። እውነት ነው። በጣም ነው የማመሰግነው። ይሄ አድማጮቻችሁን ግንዛቤ እንዲያገኙ ለማድረግ የተደረገው ጥረት ግን እሳቸው የሞያዊ ትንታኔ እንዲሰጡ ተብለው ለእኔ ኢህአዴግን የተቃዋሚን ደጋፊ አይደለሁም ግን የፖለቲካ መልስ ሲሰጡ ፖለቲካዊ መልስ ሲሰጡ ይሰማ ነበረ። እኔ ምንድነው ሐሳቤ፣ ሙያዊ ትንታኔ ሊሰጥ የመጣ ሰው ጥያቄም ጠይቀ ያላችሁ በሙያ ላይ ነው እንጂ በፖለቲካ ላይ አልነበረም። ግን እሳቸው ከሙያዊ ትንታኔ ወጥተው ወደ ፖለቲካ መልስ ሲሰጡ ነው የሚታየውና ይሄ የእናንተ እንትን
ሙያዊ ትንታኔ ለመስጠት ቀርበው ለምን እንደዚህ ፖለቲካ ውስጥ ገቡ የሚለው ላይ ነውና እሱን ከመለሱ በኋላ የዚህ ሁሉ ምክንያት ደግሞ የብሔረሰብ ፖለቲካ ነው ባሉት በዶክተር ቡሻ ላይ አስተያየት ካለዎት ይሰጡናል። ሌሎቻችሁ መመለስ የፈለጋችሁ ጥያቄ መመለስ ይችላልላችሁ።
እሺ፣ በጣም ጥሩ። ፖለቲካ መልስ የሰጠውበት ምክንያት ፕላኒንግ ራሱ ፖለቲክስ ነው፣ አፖለቲካል አክቲቪቲ ነው የሚባለው ራሱ። ፕላኒንግ ምንድነው? ተፈጥሮ አንዱን መብት ይነካና አንዱን ሀብት ይሰጠዋል። አንዱን ሊያደይ ይችላል፣ አንዱን ጎድቶ አንዱን ሊያተርፍ ይችላል። ስለዚህ ፖለቲካዊ ነው። ሁለተኛ ነገር ደግሞ ኢንተረስት አለ፣ የህዝብ ጠቀሜታ አለው፣ የግል ጠቀሜታ አለ፣ ቫሊው አለ። እነዚህን የሚነካ ነገር በሙሉ ፖለቲካዊ ነው። ያንን የመቃወም የማስኬድ አክቲቪቲዎች በሙሉ ፖለቲካዊ ናቸው። ይዘቱም አጀማመሩ። ሁለተኛ ነገር ደግሞ ፕላን የከተማ ፕላን ሁለት ከሁለት ዋና ዋና ነገር ነው የሚነሳው። አንዱ ከቀመራዊ ከአሃዛዊ ከስልታዊ ከቴክኒካዊ ነገሮች ላይ ቁጥሮች ላይ ነው የሚነሳው። ይሄ የኢኮኖሚክስን ጉዳይ የህዝቡን ስታቲስቲክስ ጉዳይ ያካተተ ከዛ ቀመራዊ ነገሮች ላይ ነው የሚነሳው። እሱ የኤክስፐርቶቹ ኖሌጅ ነው። የኤክስፐርቶቹ የባለሙያዎቹ እውቀት ይባላል። በአንድ በኩል ደግሞ የሚነሳው ከልማዳዊ እውቀት ይነሳል፣ ከባህል ይነሳል፣ ከታሪክ ይነሳል፣ ከቦታዎች ሁኔታዎችና ተጨባጮች ሁኔታዎች ነው የሚነሳው። እነዚህን ሁኔታዎች ባለሙያው የባለሙያ የሳይንስን እውቀት ብቻ ሲኖረው፣ ህዝቡ ደግሞ የልማዳዊ ወይም ደግሞ የገጠመኛዊ experiential knowledge ይኖራቸዋል። እነዚህን ሁለቶችን አካተህ ነው የምትሰራው። ሁለቶቹን ስታካትት ፖለቲካ ትሰራል። ፖለቲካ ስትሰራ የህዝብ ፓርቲሲፔሽን ራሱ ህዝብ ሲወያይ የተጎዳውና ጥቅም የሚያገኘውና ጥቅም ያጣው ህዝብ፣ የተጎዳውና በነፊት የሚያገኘው ህዝብ ሁለት ላይ በአንድ መድረክ አምጥተህ ስታወያይ እሱ ራሱ አክቲቪቲው ፖለቲካዊ ነው የሚሆነው። ሶስተኛ ነገር ደግሞ ያጠናሁት አርባን ፕላኒንግና ፐብሊክ ፖሊሲ ነው የሚለው። የአርባን ፖሊሲ የመሬት አያያዝ ፖሊሲ፣ የመሬት ስነ ስርዓቶችን ህጎችን አወቃቀሩ ዲሞክራሲያዊ ነው ዲሞክራሲያዊ አይደለም፣ ፌዴራላዊ ነው ፌዴራላዊ አይደለም የሚለውን ነገር ነው ያጠናሁት። ያንን አስተዳደር የቦታን አስተዳደር እንዴት አደርገህ የቦታን ይዞታዎችን ያንዱን መብት ሳትነካ የሌላውን መብት ሳትነካ እንዴት አድርገህ ታስተዳድራለህ የሚለውን ነገር ነው ያጠናሁት። ስለዚህ ሁለቱም ነገር ስለሚነካካኝ ሙያው ብቃቱን ስላለኝ ነው እዛ ላይ እንትን ያደረኩት ማለት ነው።
ዶክተር ቡሻ ላይ አስተያየት ካለዎት?
በሌላ በኩል ደግሞ ይሄ የተነሳው የቦታ አስተዳደር ጉዳይ እንውሰድ እስኪ በትክክል እንናገር ከተባለ ከኃይለ ሥላሴ መንግስት የቦታ አስተዳደርና የከተማ ቦታ አስተዳደርን ይዘን፣ ከደርግ ከተማ ቦታና የቤት አስተዳደርን ይዘን፣ ከአሁኑ መንግስት ደግሞ የቦታ ይዞታና የመሬት አስተዳደርን ይዞ ካሉት አስተዳደሮች ስናይ የአስተዳደር ብልሹነት፣ የምግባር ብልሹነት፣ የሙስና እስከ 400 ሚሊዮን በሚሊዮን የሚቆጠሩት እነዚህም የተያዙት ናቸው፣ በፊት ለፊት የሚታወቁ ናቸው። እስከዛ ድረስ የደረሰው የመንግስት የቦታ አሰራር ብልሹ የሆነ የቦታ አሰራር አሁን ነው ያለው። በደርግ ጊዜም ነበረ። በደርግ ጊዜ ግን ይህን ያህል ተጋኖ የወጣ ነገር አይደለም። ምክንያቱም አንደኛውኑ የህዝብ ተሳትፎ ስላልነበረ ከላይ ወደ ታች የሚመጣ ነው። አሁንም ከላይ ወደ ታች ነው የሚመጣው።
በኃይለሥላሴ
ጊዜም እንደዛው። ግን በኃይለሥላሴ ጊዜ አንድ የተሻለ ነገር አለው። የግል ንብረትና የመንግስት ንብረት የተለያየ ድንበር አላቸው። አሁን ግን በሁለቱም በደርግ መንግስትና በአሁኑ መንግስት የግል ንብረትና የመንግስት ንብረት የተለያየ አይደለም። በአንድ ግቢ ውስጥ የቀበሌ ቤት አለ፣ በወረዳው የሚተዳደር ቤት አለ፣ በክራይ ቤቶች የሚተዳደር ቤት አለ። የመንግስትና የግል ማንኛው ተጠያቂ፣ ማንኛው ተጠቃሚ፣ ማንኛው እንደሆነ አይታወቅም። ይሄ ኮንፊውዝድ የሆነ የመሬት አስተዳደር ነው። ችግር የሚያስነሳ ኮንፍሊክት የሚያስነሳ በህዝቦች መካከል የሚያስነሳ የመሬት አስተዳደር ነው ያለ። ግን ፌዴራላዊ መሆን አለበት። በአንድ ፌዴሬሽን ውስጥ ፌዴራል ስቴት ውስጥ ሌላ ሁለተኛ ፌዴራል ስቴት መፍጠሩ ነው እንጂ ይህንን ቅራኔ ያስነሳው። በፌደራል አወቃቀርና ዲሞክራቲክ አወቃቀር ቢኖረው ኖሮ ይሄ ሁሉ አይኖርም ነበር።
እሺ፣ እናመሰግናለን ዶክተር ግዛቸው።
ለዶክተር ቡሻታ መልስ ለመስጠት ከቻሉ ጥያቄውን ስላነሳ
የሰጡት መልስ እኔ ይመስለኛል አተገባበሩ ይሄ ፌደራላዊ የሚባለው የብሔር ብሔረሰቦች ክልላዊ አስተዳደር አተገባበሩ ዲሞክራሲያዊ ቢሆን ኖሮ ይሄን አመጣም ነበረ። ልክ ነኝ ዶክተር ግዛቸው?
አዎ፣ አንድ አካባቢ አስተዳደር ውስጥ ሌላ አካባቢ አስተዳደር መፍጠር፣ ያኔ ችግር ይፈጠራል። የኢንተረስት ኮንፍሊክት ኦፍ ኢንተረስት ይኖራል። አንዱ ላይ ገቢ ይኖራል፣ አንዱ ላይ ፍሳሽና ብክለት ይኖራል፣ አንዱ ላይ ጉዳት ይኖራል፣ አንዱ ላይ ጥቅም ይኖራል። ይሄ ነው ያለው ችግሩ ያለው ማለት ነው።
እሺ፣ አመሰግናለሁ። እንግዲህ ዶክተር ቡሻ እንዲሁም ዶክተር ደምሴ የዶክተር ግዛቸውን መልስ ሰምታችኋል። እዛ ላይ የምታክሉትን ጭምር እኔ ደግሞ ጥያቄ አለኝ። ቀደም ብሎ እናንተ በአስተሳሰብ አንድ የሆነ የሰነዘራችሁት ምንድነው? ለዚህ ሁሉ ሁኔታ የብሔር ፖለቲካው ነው መንስኤው ብላችኋል። ለምሳሌ እነኚህ የክልላችን ጥቅም አልተከበረም፣ ቋንቋችን የተገባለትን ቃል አልተፈጸመለትም በማለት ሰልፍ የወጡትና በርካቶቹም ህይወታቸውን ያጡት ወጣቶች የኢሃደግ አስተዳደር ስር ተወልዶ ያደጉ ልጆች ናቸው። እና ይሄን እነሱም ያነሱት ጥያቄ ብዙ ኦሮሞ የሆኑም ኦሮሞ ያልሆኑም ሰዎችን በጣም ያሳስባል። ስለ ሀገር አንድነት፣ ስለ ሌሎች ዜጎች በእኩልነትና ተግባብቶ ለመኖር በመቻል ባለው ነጥብ ዙሪያ ስጋት ተፈጥሯል። መጀመሪያ ዶክተር ቡሻ ልጠይቅ፣ ምን ሊመክሩ ይችላሉ?
በመጀመሪያ ደረጃ የራስን ቋንቋ ማሳደግና ባህልን ማበልጸግ እጅግ በጣም አስፈላጊ ነው፣ ጠቃሚ ነው። ባህልን ማሳደግ ጋር መምጣት ያለበት ግን ራስን ማስከበር ስለሆነ ራስን ማስከበር ጋር ደግሞ ሌላውንም ማክበር፣ ጎረቤትንም ማክበር፣ ጎረቤትን መውደድ፣ አብሮ መኖርን፣ አብሮ መበልጸግን ማሳየት ደግሞ እጅግ በጣም አስፈላጊ ይሆናል። ለመሆኑ ተበታትኖ ሆነ ትንሽ ሆኖ የተከበረ አገር የለም። ለምሳሌ አውሮፓ ዩኒየን ዛሬ የአውሮፓ ማህበረሰብ 28 ሀገሮች ነው የያዘው። ሁሉም አባል ሀገሮች ሉዓላዊነታቸውን ሸርፎ ለማህበረሰቡ ሰጥተዋል። ለምንድን ነው የሚያደርጉት? ሉዓላዊነታቸውን ጠልቶ አይደለም፣ ግን መኖር አይቻልም ተነጣጥሎ በአሁኑ ዓለም ውስጥ። መጠንከር የሚመጣው መጎልበት የሚመጣው
አድማጮቻችን፣ ቀደም ሲል የሰማችሁት ቃለ መጠይቅ በቪኦኤ አማርኛ ፕሮግራም የተጠናቀረ ነበር። ከቀረቡት ምሁራኖች መካከል ዶክተር ደምሴ ኦሉማና ዶክተር ቡሻ ታሀ ሁለቱም ምሁራኖች የኢትዮጵያነት ሬዲዮ በተለያዩ ጊዜ ለቃለ መጠይቅ አቅርቧቸው ኢትዮጵያ መገጠሟት ወያኔ የሰራች ችግሮች ዙሪያ መሪ ሀሳብ የሰጡ የምንኮራባቸው የተሟሉ ባለሙያዎች ናቸው ብለን መመስከር እንፈልጋለን። ማጋነንም አይሆንም። በመጨረሻም የዛሬ ግንቦት 17 2006 ወይንም ሜይ 25 2014 ፕሮግራማችን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። በሚቀጥለው ሳምንት በተለመደው ሳበሌላ ፕሮግራም እስክንገናኝ የዛሬውን ፕሮግራም የመራ ነው ጤና ይስጥልኝ እያል እንሰናበታችኋለን። ድል ለኢትዮጵያ ሕዝብ። I'm not going to be able to do it.